በላፍቶ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤናስጥልን አድማጮችን፣ ይህ የምትደምጡት በላፍቶ ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በነጻነት ለመኖር መቼም ብዙ ዋጋ ይከፈላል። ዋጋው ይለያይ እንጂ ዋጋ ሁሉ ለዛሽ ለምንወዳት ሀገራችን ነው። መቼም ኢትዮጵያዊ ሆነን ራሳችንን ለመስዋዕትነት የተተጋጀን ልጆችሽ ሁሉም ያንቺን ነጻነትና ህልውና ፍትህ ይናፍቃሉ። ዛሬም እየተሰዋ ለመስዋዕትነትም እየታጩ ያሉ ልጆችሽ እስከ ሞት ራሳቸውን ሰውተዋል። ስንቶካን ቪዲዮ ተራቸው የመከራ ጸዋን የግፍን እንጀራ እየበሉ በአምባገነኖች ጨካኞች ህይወታቸው የሚያልፍ ታዲያ እዛች ሀገር ላይ ፍትህ ዲሞክራሲ የዜጎች እኩልነት የብሔር ብሔረሰቦች እኩልነት ወዘተርፈ ዲሞክራሲ ከሰለጠነው ዓለም ይልቅ የኛ ይበልጣል አይነት መፈክር ያዘው የወያኔ አምባገነን መዝሙር መስማት ከጀመርን 24 ዓመት ሆነን ግን ዛሬም ንጻነትን ይቅርታ ለማግኘት በድሩ በገደል እየታገሉ ያሉ የንጻነት ታጋዮች ሳናመሰግን አናልፈም። ንጻነታቸውን ለምን ጠየቁ በማለት ወያኔና መሰሎቹ ግፈኞች በወያኔና በመሰል ግፈኞች እየተሳደዱ እየታፈኑ ቶርቸር እየተደረጉ ህይወታቸው እየጠፋ ያሉ ንጹሃን ዜጎች ቤት ይቁጠራቸው። አምባገነኖች ከስልጣን መውረድ ሞት ሆኖባቸው እየታየ አምባገነኖች መሪዎች ሊነግራቸው የሚገባው አምባገነኖች እንደተዋረዱ የቅርብ ጊዜ ትውስታ እናያለን። ጋዳፊን ሳዳም ሁሴን መጥቀስ ይቻላል። አምባገነኖች ቀኒፍች እንጂ የእጃቸውን ያገኛሉ። ታዲያ በዚህ ሳምንት እንኳን ሁለት የትግል ጓዶቻችን ህይወት አልፈዋል። ከትንሹ ወጣት ሳሙኤል እስከ ጎልማሳው አቶ ታደሰ አብርሃ። ሳሙኤል በሃያዎቹ ዕድሜ ክልል ውስጥ ያለ የሰማያዊ ፓርቲ ምስራቅ ጎጃም ጸሐፊ ሳሙኤል አወቀ በ8 2007 ምሽት ላይ በሁለት ግለሰቦች በደረሰበት ድብደባ ህይወቱ አልፏል። ከዚያም በፊት ከባድ ድብደባ ደርሶበታል። ሳሙኤል ከትግል ያቆመው ይቻላል ነበር። እስከ ሞት ህይወቱን ሰጠ። ተናግሮ ካለፈው ነገር ትግሌን አደራ፣ በተለይ የኔ ትውልድ አደራ፣ ሀገራችን የወያኔ ዘረኛ መፈንጫ መሆን የለባትም። ትግላችን የነጻነት ጉዟችን ጎርባጣ፣ መድረሻው ግን ዘላለማዊ ነው የሚል ነበር። የወጣቱ መልእክት በዚያ ላይ በቃ ጎልማሳው የ48 ዓመቱ ታደሰ አብርሃ ከአረና መድረክ እንዲለቁ ግፊት ተደርጎባቸው ዛቻ ማስፈራራት ይደርስባቸው ነበር። በ09/10/2007 በሶስት ሰዎች ታንቀው ተገለዋል። በቋፍታ ሁመራ ወረዳ ማይጸቢ ቀበሌ ነዋሪ ሲሆኑ በዘንድሮ ምርጫ እንዳይሳተፉ ተደጋጋሚ ዛቻ ደርሶባቸው ነበር። ዛሬ ስለ ንጻነቱ የጠየቀ ህዝብ ሞት በእስር እየተቀጣ ያለችባት ሀገር ወይም አመራሮች ምላሻቸው ምን ይሆን? አምባገነኑ ጨካኝ የመንግስት ባለስልጣን ኢትዮጵያን ንጻነቷን በተሰው ጽዋን በተጋቱ ጥቂት ንጻነቷን ታገኛለች። በጉዟቸው ሺ ቢነሱ ጥቂቶች ወደ ራያቸው ይደርሳሉ። ኢትዮጵያ ለዘላለም ትኖር።
እንደምን አረፈዳችሁ አድማጮቻችን። የዛሬ የለተሰምበት ፕሮግራማችን እንደ ተከታተላችሁት በሰንፔር መግቢያ ጀምረናል። አህመድ እንዴት ነህ?
በመጀመሪያ ውድ አድማጮቻችንን ረመዳን ከሪም የሙስሊም ወገኖቻችንን በሙሉ ረመዳን ከሪም ይያልን
እንኳን ለጾሙ አደረሳችሁ
ለረመዳን ጾም አደረሳችሁ ይያልን። ባለፈው ሳምንት ፕሮግራማችን ባለመተላለፉ ይቅርታን እንጠይቃለን። እነሆ ፕሮግራማችን እንግዲህ ጀምሯል። በዛሬው ፕሮግራማችን እንደተለመደው የተለያዩ አርስቶችን እንዳስሳለን። አድማጮችም የሚሰማቸውን ያላቸውን አመለካከት ጥያቄዎች አስተያየቶች ሞሮር ይችላሉ። በተለመደው ስልክ ቁጥራችን 08 19 10 00 አንዳንድ አድማጮች የተመረቁ ልጆች አሉን ዘመዶች አሉን ያሉ አሉ። እነሱ ቢደውሉልንና የተሰማቸውን ቢገልጹልን ወላጆቻቸውም ሆኑ ተመራቂዎቹ በደስታ እናስተናግዳቸዋለን። እንግዲህ የተለያዩ ፕሮግራሞች በያለው እስከ 6 ሰዓት ድረስ ፕሮግራማችን ይቀጥላል። ፕሮግራሞቹን እንደየ ሁኔታው እናቀርባለን።
ለምሳሌ ማቅረብ እንችላለን በተወሰነ የሚቀጥለው ሳምንት የኢትዮጵያ ስፖርትና ባህል ፌዴሬሽን በስዊድን ይመስለኛል እንደዚህ ነው የሚባለው አመታዊ በዓሉን እዚህ ባህሉን እንዳካሄዳል ፍታችን አርብና ቅዳሜና እንግዲህ ምናልባት እንግዲህ ተወካዮቹን ግዶች የሚመጡ ከሆነ ስቱዲዮ ወይም ሁኔታውን አይተን ያው ምን ዘግብበት ይሆናል ማለት ነው።
ዜናውም አለን የስልክ ግንኙነቶችም ይኖረናል ስለ ኢትዮጵያ ስለሚካሄደው ሁኔታዎች ይሄ ግድያው በተለይ አይን ያወጣ የአይኑን የጨፈነ የፈላጭ ቆራጭ ሀገር ሆናለች። አሁን እንኳን እንደሰማሁት ለሐዘን የሚሄዱት የፖለቲካ ፓርቲ መሪዎች መንገድ ላይ አፈነው ይዘው የታባክ ነው የምትሄዱ የምንለቅሶ መድረስ ነው ይያሉ እስከዚህ ድረስ በቃ የወረደ የቆሻሻ የዱርዬ እንትን
አካሄዱ
የአይነት ስራ እየሰሩ ነው።
ወዴት ሄዷል መሰለ ድሮ እስር ነበር እስር ዱላ ምናምን ነበር እና ሁሉም ሰው ለመደው እስሩን ዱላውን ነው በቃ አይ ታሰረ ሲባል መደበኛ ዜና ነው። አሁን እስር ኢትዮጵያ ውስጥ አሁን ወደ ግድያ ተሸጋገረ። አንድ ሁለት ሶስት ይባል አሁን ግድያውንም እንደ ሁሉ ቀን ሲሆን ተለምደውና ሞተ እንደሚለው ነገር ልክ መካከለኛው ምስራቅ አካባቢ በየቀኑ እንዲከለይ ተፈንድቶ እንደዚህ ሆነ እንደሚባለው እንድትለምድ ግድያውን እንኳን
ቴሮሪዝም ምን ሰማው ይሄ አሸባሪነት ቦምብ እዚህ ተጣለ አሸባሪዎች እዚህ ጣሉ ይሄን ሲያል ገደሉ ነበር ምን ሰማው። አሁን ኢትዮጵያ ውስጥ ግን የኢትዮጵያ ቴሮሪዝም መልኩን ከሌሎች ሀገሮች የለወጠው ምንድነው የመንግስት ወታደሮች ታጣቂዎች
በተቀናባበረ መልኩ
ገደሉ የመንግስት ደጋፊዎች አንቀው ገደሉ ደብድበው ገደሉ። ማን ነው ደግሞ የሚገሉት? ወጣቱን የዲሞክራሲ ኃይሉን ወጣቱን በግልጽ ነው የሚገሉት። ገለው መንግስት ጆሮ ዳባ ይላል አላውቅም ይላል። በጣም የሚያሳዝን ነገር ሆናለች። እንግዲህ ፈጣሪ አንድዬ ደጉን ያምጣልን ፊቱን ያዙርልን ነው የሚባለው። ማን ነው እንደዚህ ብሎ ዘፈን ዘፍኗል? ለማንኛውም እስከ 6 ሰዓት ድረስ ከኛ ጋር እንድትሆኑ እየጋበዝን ፕሮግራማችንን በዚች ሙዚቃ እንጀምራለን።
አድማጮቻችን እንግዲህ በድጋሚ ተገናኝተናል። ዛሬ እንዲና እንዲያል ቀኑን እንተናላለን። የዛሬው ፕሮግራማችን አሁን ምን አሰማችሁ? ያባይ ስልክና ባዮሎጂ የሚል ቀል መሰል ቆም ነገር በፍቃዱ ተክለ ማርያም የተዘጋጀ ለእናንተ ጀባ እንላለን።
ኪስ ሳይል ከሰከስ በፊት ስልክ ተአምራዊ ሀብት መልክያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ። ያኔ ኔትወርክ እንጂ ስልክ አልነበረ። ዛሬ ግን ስልክ እንጂ ኔትወርክ የለም። እንግዲህ በሰፈራችን አንድ የቤት ስልክ ብቻ ነበር ያለው። ስሙ ደግሞ ያባዬ ስልክ። ብዙ የሰፈር ሰው የኔን እናት ጨምሮ በዚህ ስልክ ነበር የሚጠቀመው። ደግሞ ድምፁ የትና የት እንደሚሰማ ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶች ሊጥም ያቦኩ ከሆነ ነጭ የቦክስ ጓንት ያደረጉ መስሎት ብቅ ይላል። ያባዬ የስልክ ድምጽ መጀመር አይረሳኝም። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ ያባዬን ስልክ ድምጽ ካምሮ ይልቁታቻ። ስልኩ ሲጮህ ልጆቻቸው አረብ ሀገር ያሉ እናቶች ልባቸው ይሰቀላል። እናቴ ራሷ አቡቹ እስቲ እሱን ቆርቆሮ ቀንሰው ትላለች። ቴፑን ማለቷል። እንግዲህ ይሄ ሁሉ ሰው እንዳቆበቆበ ያባዬ ልጅ ቡጡጡ በራቸው ላይ ተቆምና እማማ ፋጤ ስልክ ከውጪ ነው ቶሎ በሉ ብላ ትጮሃለች። እማማ ፋጤ ወደ አባዬ ቤት ሲወጡ ሌላው ጎረቤት ወደ የስራው ይመለሳል። ስልኩ በተደጋጋሚ የሚጮኸው ለበዓል አካባቢ ነው፣ በተለይ ለአዲስ አመት። ቀላል ስልክ እንዳይመስላችሁ፣ በዚህ ስልክ ስንቱ ከውዱ ጋር አውግቷል፣ ስንቱ የውዱን መርድ መርዶ ተረድቶ በድንጋጤ ስልኩ የተቀመጠበት ጠረጴዛ ስር ተጠቅሏል፣ ስንቱ ከጠፋ ዘመዱ ተገናኝቷል፣ ስንቱስ ብር እንደተላከለት ሰምቶ ፈንጥዟል። አረ ስንቱ ወደ አባዬ ቤት ሲንደረደር እንቅፋት አንግሎት ባፍጢሙም የተተከለ ጥፍሩ እየተነቀለ አለ። ለምሳሌ ያረጋሽ ጥፍር ተጣሞ የቀረው ወደ አባዬ ቤት ስትወጣ እንቅፋት አንግሏት። ህመሙን ቻል አድርገው ስልኳን አናገረችና ልክ ስልኩን ስትዘጋው ብላጮች መርዶ የሰማች ነበር የምትመስለው። በኋላ ሲጣራ ከስልኩ በፊት ለመታት እንቅፋት ነው ያለቀሰች። ጥፍሯ ግን ተጣሞ ቀረ። ይህ ስልክ ብቻ አይደለም፣ ጩኸቱ የምስራች ጩኸቱ መርዶ ነው። ከመንደራችን በላይ ያለው የጊዮርጊስ ቤተክርስቲያን ደውስ ድምፅ የአባዬን ስልክ ጩኸት ያህል ግርማ ሞገስ የለውም ለመንደረተኛው። የእኛን መንደር ሰዎች ወፍራም እንጀራ፣ ደንዳና ናፍቆት፣ ፍቅር በቀጭን የስልክ ሽቦ ውስጥ ተጉዞ የሚያርፍበት ኬላ የት ነው ቢሉን የአባዬ ቤት እንል ነበር። ይህን ስልክ በጉጉት ከሚጠብቁ ቤተሰቦች መሀል የእኛ ቤተሰብ አንዱ ነበር። አባቴ ለስራ ከኛ ርቆ ይኖር ስለነበር እኛ ልጆቹን የሚመክረው ለሚስቱም የሆድ የሆዱን የሚናገረው በአባዬ ስልክ ነበር። እንደውም ግንባር ቀደሙ የአባዬ ስልክ ተጠቃሚ ቤተሰብ የእኛ ቤተሰብ ነበር ማለት ይቻላል። ታዲያ አባቴ ለበዓል ሲመጣ ለአባዬ የሆነ ነገር ይዞ ስለሚመጣ ስልክ ስንጠራ ቤተሰባዊ ቃና ባለው መንገድ ነው። ስልክ ብቻ እንባል እንዳይቆጥርበት ፍጠኑ ጋሼ ነው የሚል ማስጠንቀቂያ የሚጨመርበታል። ለምሳሌ አባቴ ሲደውል እናቴ ከፊት፣ እህቴ ከኋላ፣ ወንድሜ ቀጥሎ፣ እኔ ትንሿ እህቴ ተክተልትለን እንሄዳለን። መጀመሪያ እናቴ ናት የምታናግረው። ድምጿን ቀንሳ ፊቷ በሀፍረት በናፍቆትና በፍቅር ተጠለቅልቆ ብዙ አዎና አይ የበዛበት ንግግር ታደርጋለች። አዎ 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 አይ። የአባዬ ስልክ ደግሞ ለክፋቱ ይጮሃል። በአሁኖቹ የእጅ ስልኮች ቋንቋ ላውድ ስፒከር ላይ ያደረጉት ይመስላል። እንደምን ነሽ? ምን ነው ድምፅሽ ጎረነነ? አመመሽ እንዴ የኔ እናት? ይላል አባባ። አይ ደህና ነኝ ትላለች እናት። አንዳንድ የፍቅር ነገርም ስለሚናገር ቶሎ መሰናበት ትፈልጋለች። ቀጣይ ተረኛ ትልቅ እህቴ ነች። ምን ልላክልሽ? ስኒከር ጫማ። እሺ ነጭ። እሺ እኔ ማር። ድምፁ ውስጥ መናፈቅ አለ። እንደ ባለፈው ሰፊ እንዳታመጣ ባባ። እሺ እኔ ቆንጆ። ወንድሜ ይቀጥላል። እድሜ ይቀጥላል። አከታ ጫማ ባለብሉን ባለብሉን አለ እንዴ ይላል አባቴ በግርም። እንክት እሺ ይፈልጋለሁ። አንተ ብቻ እናትህን እንዳታስቸግር በደንብ ተማር። እኔ አባትህን አናግር ስባል አላናግርም። አብሬ ሮጬ አባዬ ቤት ድረስ ሄጄ ግን በሞት አላናግርም። እናቴ ትበሳጫለች። እሺ ምን ላምጣልህ ይልሃል ትላለች በብስጭት። ምንም እንባዬ ይመጣብኛል። አባቴን እወደዋለሁ ግን በስልክ አላናግረው። ለምን ቢባል መልስ የለኝም። የተባለው ነገር ሁሉ ሲመጣ ግን እህቴ ያንን ሁሉ ማብራሪያ ሰጣ። ጫማዋ ይሰፋ ወይ ይጠባታል። ወንድሜ ባለብሎን ታኬታ አይመጣለትም። ኧረ እንዲያ የሚባል ጫማ የለም ይለዋል አባባ። እኔ ግን ምንም ሳልናገር ምርጥ ነገር ይመጣልኛል። አባቴ እኔን ራሴን እስኪመስለኝ ምርጫው ልክ ነው። እኛ ሰፈር አንዲት ሴት ጎረመሰች የምትባለው በአባዬ ስልክ ቤተሰብ ወይም ዘመድ ያልሆነ ወንድ ተደወለላት። ሁሉም ሴቶች ለፍቅረኞቻቸው የአባዬን ስልክ ነው የሚሰጡት። ወንዶች አልፎ አልፎ ይሰጣሉ። ታዲያ አባዬ ቤት የተወራችው ነገር ስልኩ እንደ ሜጋፎን እየጮኸ ሚስጥሩን ስለሚዘራ ጎረቤቱ ጋር ወዲያው ይደርሳል። ሮማን የያዘችው ሹፌር ነው መሰል ሁልጊዜ ከተለያየ ሀገር የሚደወለው። አትይኝም ሞች፣ አንዴ ከጅቡቲ አንዴ ከሞያሌ። ቢቱ ሲያወራ ሰምታ የነገረች። ቢቱ የአባዬ ልጅ ናት። ማን ከማን ጋር ምን አወራ የሚለው ለመንደሩ የምታዳርሰው እሷ ነው። እንዲህ እየተባለ በቃ የተወራው የተደረገው ሁሉ ሰፈር ውስጥ ይናኛል። አንድ ሴት ወይም ወንድ በአባዬ ስልክ ካልተደወለለት ጉርምስናው እውቅና ያገኝ። አንዲት ሴት ስልክ ማናገርና አለማናገሯ የጸባይ መለኪያ ሆኖ በመንደርተኛው ያስወቅሳል አሊያም ያስመሰግናል። ውል እሷ አንገቷን የደፋች አባዬ ቤት አንድ ቀን ረግጣ አታውቅም ይባል። ወይም ይቺ ልጅ አባዬን ቤት አዘወተረች መዘዟን እንዳትመዝ ይባላል። ታዲያ የአባዬን ቤት ከማይረግጡ ጨዋ ጎረምሶች መካከል አንዱ እኔ ነበር። ስምንተኛ ክፍል ስደርስ ግን ጨዋነቴ ተገሰሰ። የስምንተኛ ክፍል የባዮሎጂ አስተማሪያችን እትዬ መክሊት በጣም አይናፋር ሴት ነበረች። ምዕራፍ 9 የስነ ተዋልዶ አካላት የሚል ርዕስ ላይ ስንደርስ ፊቷ ቀልቶ እያፈረች ስታስተምረን ትዝ ይለኛል። የስነ ተዋልዶ አካላት እንግዲህ ያው ወንድና ሴት ያው ጭንቅ ይላታል እትዬ መክሊት። እኛ ደግሞ ጆሮ ብቻ እንሆናል። 60 የምንሆን የአንድ ክፍል አጉል እድሜ ላይ ለምንገኝ ተማሪዎች ይሄ ጉዳይ የነፍሱ ጉዳይ ነው። የምንጓጓለት ለመስማት የምንሰስትለት የስነ ተዋልዶ አካል ልባችን ሰቅሎት ትንፋሻችንን ውጠን እንቁለጭልጫለን። በክፍለ ጊዜው መርፌ ቢወልቅ ይሰማል። ውይ ውይ፣ ምነው ሁልጊዜ እንዲህ በትኩረት በተከታተላችሁ? አያችሁ፣ መማር ለራሱ ትምህርት አገርን ይቀይራል። ያደጉት አገሮች ዝም ብለው አላደጉ። ትምህርት እኛ ስለ ተዋልዶ አካላት ለመስማት ዋቅተን እትዬ ምክሯ ሲያልቅባት ወንድ ልጅ ሲጎረምስ ጺምስ ማውጣት፣ የተለያየ የሰውነት ክፍሉ ላይ ጸጉር ማብቀል እና ድምፅ መጎርነን ይጀምራል። ገባችሁ? ስምረት እጇን ታወጣለች። ጸጉር የሚወጣባቸው የተለያዩ አካላት የትኞቹ ናቸው ቲቸር? ወይ አንቺ ደግሞ ፈተና ላይ የማይመጣ ነገር ነው ትልና ታፍራለች እትዬ። ሁላችንም እንስቃለን። መስፍን እጁን ያወጣል። መስፍን እጁን ያወጣል። በተራው የመስፍን እጅ ማውጣት ይገርመናል። በገመድ አስረው ቢጎትቱት እጁ የማይዘረጋ ልጅ ዛሬ እጁን ሲያወጣ ይገርመን። ሽባ የተተረተረ ያህል በግርምት እንመለከተዋል። ሴት ስትጎለምስስ ምን ምልክት ይታይባታል ብሎ ይጠይቃል። ክፍሉ በሳቅና በጩኸት ይደበላለቃል። እትዬ ታፍራለች። ዝም በሉ። ልክ ነው፣ ልክ ነው ጥያቄው። የምን መገልፈት ነው? እስቲ ከእናንተ ይህን ጥያቄ የሚመልስ ትልና እኛ ነው ታጋፍጠናል። ቶማስ እጁን ያወጣል። ሴት ስትጎለምስ አላ ይደል ብሎ ደረቱ ላይ እጆቹን ያሳርፍና እንደ ጡት ያጎብጣቸዋል። የክፍሉ ተማሪ በሳቅ ያውቃበት። እትዬ በሀፍረት መግቢያው ይጠፋባታል። ድንገት አንደኛችንን ትጣራለች። አብርሃም! አቤት ብላለሁ በድንጋጤ። የሴት ልጅ ጉርምስና ምልክቶች ምን ምን ናቸው? በፍርሃት ላብ ላብ እያለኝ እየፈራሁ ሞከርኩ። ስልክ ምን ስልክ ስልክ ማለት ያባይ ስልክ። ክፍሉ በሳቅ ተጫጫ።
አድማጮቻችን አሁን በመስመር ላይ በቀጥታ ከኛ ጋራ ፕሮፌሰር በየነ ጴጥሮስ ይገኛሉ። ከሳቸው ጋራ አጥር ያለ ውይይት እናደርጋለን። ተናስተልኝ ፕሮፌሰር።
ተናስተልን ደምናችሁ።
ፕሮፌሰር ጊዜው ከበድ ያለ ጊዜ ይመስላል። ኢትዮጵያ ውስጥ ብዙ ሰዎች እየተገደሉ ነው። የእናንተም ድርጅት መድረክ መግለጫ አውጥቷል። እስቲ ስለዚህ በዚህን ጀምርና ስለዚህ ስለ አወጣው መግለጫ ሁኔታ፣ ስለ ግድያው የሚያውቁትን ቢያካፍሉ በውጭ ላሉ ኢትዮጵያኖች በሙሉ።
ያ እንግዲህ ሁኔታ በዚህ ካለፈው ምርጫ ተብሎ ያደግ ድራማ ተሰራበት ጊዜ ጀምሮ በየጊዜው ጫናው ህዝባችን ላይ በአጠቃላዩ በመራጩ ህዝባችን ላይ እንደዚሁም ደግሞ በተለይ አባሎቻችንና በፖለቲካ ቀስቃሾቻችን ላይ ከፍተኛ ጫና እየተፈጠረ እስከ መግደል ድረስ የተደረሰበት ሁኔታ ውስጥ ነው ያለ ነው እና የግድያው እንቅስቃሴያቸው በምርጫ ዕለቱ ሁለት ሰዎች ተገድሎብን እንደነበረ ከዚህ በፊትም ገልጸናል። እነዚህም ግዲሳ ጨመዳ በምደቀኝ ወረዳ በምዕራብ ሸዋ፣ እንደዚሁም ገቢ ሼኮ በምዕራብ አርሲ በኩፌ 02 በምርጫ ሁለት የተገደሉ ናቸው። እንደዚሁም አሁን በቅርቡ አቶ ታደሰ አብርሃ አራያ በምዕራብ ትግራይ ዞን የአረና መድረክ የድርጅት ግዛ ኃላፊ እንደዚሁም በማይታወቁ ሰዎች ያው ኢህአዴግ ያሰማራቸው ነው የሚሆኑት ቤቱ ሰብሮ ገብተው አንቀው ገለውታል። አሁንም ከትናንት ወዲያ ታ ዶብራኑ ረቦል የመትረክ ታግራይ የዛ አካባቢ አደራጅ የነበረና በምርጫው ከፍተኛ ሚና ለመትረክ ህዝቡን ድምፅ እንድሰጥ የተጫወተ ይህንኑ ፖሊሶች አፍነው ገለውት አንድ ወንዝ ውስጥ ሳሁት ብሎ ውስጥ ነው በሁለተኛ ቀን የተገኘው። በተለይ እዚህ አቶ ብርሃኑ ረቦን ብንመለከት እንግዲህ የፈጸሙት ፖሊሶች እንግዲህ አካባቢው በሀዲያ ዞን በደቡብ ብሔር ብሔረሰቦች ክልል ማለት ነው፣ ሶሮ ወረዳ ይህ ስሙ ዳኔቶራ በሚባል ቀበሌ ነው ይሄ የሆነው። ይህንን ድርጊት እንደፈጸሙ ምስክር ነው ያቸው ሁለት ፖሊሶች አሉ፣ ብርሃኑ ደቦች እና ባዲዮስ ቱሜቦ የሚባሉ እና እንግዲህ እስካሁን ድረስ መድረክ አራት ታጋዮችን ጠቅላላ አባላቱን በዚህ ስርዓቱ እየፈጸመ ባለው ነፍስ ግድያ ድረስ በሄደ አፈና አጠናቸዋል። እና ሌሎቹም ከፍተኛ ተጽዕኖ እየደረሰባቸው ቤት ንብረታቸውን ጥለው በየአካባቢው ተደብቀው ያለው በየጫካው በየደብረ ጉድጓዱ ያሉም ታጋዮች አሉ። እነዚህንም እንግዲህ ህጋዊ ጥበቃ ነው እንዲያገኙ ለማድረግ አልተቻለም። የኢህአዴግ ስርዓት ከህግ በላይ ሆኖ ያቀዱ ካድሬዎችን ህዝባችን ላይ የቀን በቀል እርምጃ እንዲወስዱ ለቋቸዋል። ቀን በቀሉ እንግዲህ ለምን መድረክን መረጣችሁ፣ ለምን ተቃዋሚን መረጣችሁ፣ እኛ ትእዛዞች ለምን ወጣችሁ የምንለው ከዛ ያለፈ ሬዚደንቶች በደልም በህግም የሚያስጠይቃቸው ወንጀልም ያልፈጸሙ እንደሆኑ ነው በእርግጠኝነት መናገር የምችለው።
ፕሮፌሰር፣ አሁን እርስዎ ሲያስረዱ የሁለት የገደሉ የተባሉ ፖሊሶች ስም ጠቅሰው ነበረ። እንዲህ አይነት ምስክርነት ያለበት እንዲህ አይነት በግልጽ የተቀመጠ ማስረጃ ሲቀርብ የስልጣን ላይ ያለው ኃይል ምንድን ነው የሰጣችሁ መልስ? ጆሮ ዳባ ልበስ ነው የሚለው ምንድን ነው የሚለው?
ሂደት ነው ሂደት ነው። ይህንን የሚፈጽሙት እኮ ጨለማን ተገና አድርገው ነው።
ገባኝ።
ጠቅማ ባለበት ህዝቡ እኮ ይከላከላል፣ ራሱ አያስነካም። እንደውም ያለ አግባብ ያለ ፍርድ ቤት ጥሪ ውስጥ ያሰሯቸውን እኮ ሄዶም እያስለቀቃቸው ነው። ትች ካላችሁ ክትፉ አለንም የኛ አባላችን ጓደኛችን እንዲሁ ዝም ብሎ እንደ ከብት አታሰሩም ቆቆ ወደ ገጽመ የተጀመረበት ያለው ነው። ስለዚህ ነው ፈሪ ህዝቦች እንግዲህ የሰው ከተማ ውሎ ሞተር ብስክሌት ተካሂዶ እኛ ሀገር ሞተር ብስክሌት እንደ ማመላለሻ ባላገሩ እየተገለገለበት ነው እና ቤቱ አካባቢ አውርዶት ወደ ቤቱ ልገባ ሲሄድ ለካስ ቀድሞውንም ቤት ድረስ ሄደው ፈልገው አጥተው ከሚመለሱ ከነዚህ ሁለት ፖሊሶች ጋር ከምሽቱ ሁለት ሰዓት ላይ ግንባር ለግንባር ይገናኛሉ እና ይህንን አጋጣሚ በመጠቀም ነው ይህንን በህይወት መጥፋት የደረሰ ጥቃት ያደረሱበት። ስለዚህ እንግዲህ ያለው ስራ ትክክል ነው፣ አላረግንም አናቅም። እንደውም ፖሊሲን ወንጀላቸዋል ተብሎ ምርመራው ሳይካሄድ አስከሬኑ አይቀበርም ብሎ ትላንትና ዕለት ከፍተኛ ረብሻ ፈጥረው የዚህን የአቶ ብርሃኑ ረቦን መኖሪያ አካባቢ በፖሊስ ሰራዊት አስከብቦ ነው የዋሉት። ህዝቡም እናስረክብም አስከሬኑን በማለት አቋም ወስዶ ፖሊሶቹን ያው ተስፋ አስቆርጧቸው የዚህ አቶ ብርሃኑ ረቦ ቀብር በነገ ዕለት እንደሚከናወን ነው መረጃ የደረሰን። እና ስለዚህ መንግስቱ ባለስልጣናት ሂደት ነው አላየንም። እንደው መረጃ እንዲጠፋ እኮ የሰው አንቀው እንደድቦ ከገደሉት በኋላ ወንዝ ውስጥ ነው የጣሉት። ምንም አሻራም ሌላ ሌላ ነገርም እንዳይገኝ ማለት ነው ምልክት ለማጥፋት። እና ሁኔታው እንደዚህ የድብብቆሽ እንጂ እንዲሁ በለው በይፋ ወጥተው የዚህ አይነት ጥቃት ለመሰንዘር በዚያውም ክልል በጠቀስኩበት በዚህ በሀዲያ ሆነ አካባቢ ይህንን የሚደፍሩት አይደለም ጨለማን ትግን አድርገው ነው የዚህ አይነት ጥቃት የሚያደርሱት።
ፕሮፌሰር እናንተና ጓዶቹ በጠቅላላ በመድረክ አካባቢ ያለው ሁሉ ኢትዮጵያ ውስጥ ያሉ ድርጅቶች በሙሉ በሰላማዊ መንገድ ለኢትዮጵያ ሕዝብ ለውጥ ለማምጣት ነው የሚታገሉት የምትታገሉት፣ ግን እንደዚህ አይነት ስልጣን ላይ ያለው ኃይል እንዲህ አይነት አይን ያወጣ ግድያ ሲፈጽም ህዝቡ ተስፋ ቆርጦ ወደ ሌላ አመጽ እንዳይሄድ አትፈሩም ወይ? የናንተን ትግል ይሄ ነገር አያደናቅፍባችሁም ወይ? ችግር አይፈጥርባችሁም ወይ? ምንድነው ለዚህ ስምትሰጡት የምታደርጉት ነገር ምንድነው? ይሄ ህዝቡ ተስፋ ቆርጦ ወደ አመጽ እንዳይሄድና በሰላማዊ መንገድ የምታደርጉትን ትግል እንዲቀጥልበት ለማድረግ ምንድነው በእናንተ መኩል የምታደርጉት? ለማስቆምስ ይሄን ግድያ የምታደርጉት ሙከራ ምን ያህል የተሳካ ይሆናል? ጌታዬ
ከምርጫዎች ጋር በተገናኘ ኢህአዴግ በሚሸነፍበት እና እንደዚሁም በምንገዳደርበት ጊዜ ሁሉ ጊዜ ጦር እየመዘዘ ዜጎችን ሲገል እንደነበረ የሚታወቅ ነው። ይሄ እኮ የአሁኑም አዲስ ደራሽ እኮ አይደለም። ባለፈውም በ2002 ወይም በ2010 በሚባለው ምርጫ ተገለውብናል። የ1997 ምርጫ በኋላ የነበረውን ደግሞ ሁኔታ ዓለም የሚያውቀው ነው። እስከ 200 በላይ ምስኪን ዜጎች ለምን የምርጫውን ውጤት ላይ ቅሬታ አለን ብለው ሰልፎች የተረሸነበት ነው። ከዚያ በፊትም በተለይ ሀዲያ ዞን በ1992 ምርጫ በኋላ እኮ አስሮች የሚቆጠሩ ሰዎች እኮ ተገለዋል፣ ተረሽነዋል። እና የነዚህ ሁሉ ደም እየጮኸ ነው እኮ እና ፍትህ አጥቶ የህግ በላይ የሆነው ሰራዊት እና እንደዚሁም ወረበላ የሆኑ የኢህአዴግ ካድሬዎች ህዝብ ላይ የሚያደርሱት ጥቃት እኮ አሁን ፍትህ ጨርሶ ያልጎበኘው ነው። የፍትህ ስርዓቱ ሁሉም እንደ ሰንሰለት ከላይ እስከታች ወደ ጎንም የተያያዙ ስለሆኑ ይሄ በጣም አስቸጋሪ ሁኔታ ነው ያለው። ስለዚህ እኛ ህዝባችንን አሁንም ቢሆን ተረጋጉ፣ በግብታዊነት ተነስቶ ለባህረ ጥቃት ትዳረጋላችሁ፣ ይህ ስርዓት ተኩሶ ለመግደል ወደኋላ የማይል ነው ይህንን አስኝተዋል ደጋግሞ ከህግ በላይ የሆነ ስርዓት ነው እና እንደው የህዝቡ ንቃት በሁሉም አካባቢ አንዳንድ አካባቢዎች የደረሰውን ያህል ጎልቶ ህዝባችን በአጠቃላይ የህግ በላይ ትከበር ብሎ ምርጫም ህግና ስርዓት ተከብሮ ሊካሄድ የሚል አቋም በጋራ መውሰድ እስከሚችል ድረስ እየነጠሉ መንታቸው የማይቀር ነው እና ባለፈው ጊዜም አዲስ አበባ ውስጥ የተደረገውን እንቅስቃሴ ሲተፈትቱ ለዚህም ምላሽ ሳይሰጡ ሲያልፉ አብዛኛው ኢትዮጵያ ክልሎች ቆሞ እንዳዩ ነው ማየት የሚቻል ማለት የሚቻለው እና ነግበኔ ነው ይህ ሀገራዊ ጉዳይ በአንድ ላይ ተነስቶ ጥያቄ አቅርቦ በቂ ጫና መስራቱ ላይ መፍጠር የሚለው ጋር ተደረሰም። ነገር ግን እስካሁን ድረስ እኛ በየምርጫዎቹ ገብተን በምናደርገው ጥረት ይህንን የንቃትና ደረጃ እያሳደግነው እየመጣን ነው። በዘንድሮ ለምሳሌ በምርጫ አሳብን ባረግናቸው እንቅስቃሴዎች አይቶ የማይታወቅ የህዝብ መነሳሳትን መቀስቀስ ችለናል እና እንግዲህ የሂደት ጉዳይ ነው። ዝም ብሎ በአንድ ጊዜ እና በአጭር ጊዜ ውስጥ በዚህ ስርዓት ላይ ከጫና በሰላማዊ አግባብ ማሳረፍ ይቻላል የሚለው ነጭ ለምለም ወደፊት እየቀጠልንበት ያለው
ፕሮፌሰር በእናንተ በኩል በአመራሩ በኩል በፓርቲዎቹ በኩል በድርጅቶቹ በኩል ይሄንን ግድያውን በደሉን ጭፍጨፋውን ስራቱን ማሳደዱን በመንግስት በኩል የሚፈጸመውን ለውጭ መንግስታት ተወካዮች ለማስረዳት ሞከራችኋል? ምንድነው የሚሰጧችሁ መልስ? ባዛው ቁጭ ብለው ተወካዮቹ እንደዚህ አይነቱን ነገር ምንድነው የሚሉት? አይሰሙም? ሊሰማችሁ አይፈልጉም? ሰምተዋችሁ ዝም ነው የሚሉት? ምንድነው የሚሰጧችሁ መልስ? እናንተስ ሞከራችኋል ወይ ለማስረዳት?
ያ የምን መረጃ አለው ነው ምን በትለው? አሁን ግለጫ በተናጨው ነበር ተባለው ለዲፕሎማቲክ ማህበረሰቡ እንዲደርስ እናደርጋለን። እና በደንብ መረጃው አላቸው። እንግዲህ የኢህአዴግ ስርዓት እኮ የኢትዮጵያን ብቻ ሳይሆን ረቆም ገዛው ዲፕሎማቲክ ማህበረሰቡ ጭምር ለሱ አገልግሎት እንዲውሉ በሙሉ ጠምዝዞ ያዛቸው ናቸው። እና እነሱም እኮ ነፃ አይደሉም። ከዚያ ጋር እንኳን ለመገናኘትም ይፈራሉ። ቢገናኙም ከዚህና ግራ እያዩ ነው። ስለዚህ እንግዲህ ችግሩ እንደው ዝም ብለን በዋህነት የሚባላት ለጋሾች አሜሪካን የኢትዮጵያን ህዝብ ሰብአዊ መብትና እንዲሁም መሰረታዊ መልካም አስተዳደርና ፍትህ ስርዓት አጣ ብለው ጥቅሙን ከሚያስከብርለት ኢህአዴግ መንግስት ጋር እንደማይጣሉ ይህንን ማወቅ አለባቸው። እንግዲህ ይሄ ነው ዋናው ግልጽ ሆኖ የወጣው። ይሄ ሁለተኛ ደረጃ ላይ እንደ ሳይድ ላይን ኢሹ እንደ ገንት ውይይቶቻቸው ለምን የኢኮኖሚውንም ምን የ እንዲህ ባለው የአካባቢ የደህንነት ጥበቃ የዚህ ምንድነው አሜሪካኖች በአሁኑ ጊዜ እንደ ዋና ጉዳይ አድርገው እንትን የያዙትን ይህንን ሽብርተኝነት የምለውን ጉዳይ ነው እንጂ እንደ አርስት አድርገው የሚወያዩት እና በዚያ ዙሪያ ያለውን አካሄድ ለማዞር ነው እንጂ የሚንቀሳቀሱት። የዚያ የቀረው የኢትዮጵያ ህዝብ የተገዳደለም ተሞከለም ተረገጠ ይሄ ሚዛን የሚጠፋ የነሱ እኮ ጉዳይ አይደለም። በጤን ታይል በታክስ ፔሮቻቸው ነው ጆሮ እንዲሆን ጆሮ ውስጥ እንዲወድቅ አንዳንድ ጊዜ ስለተባመትን ስለምንም አልፎ አልፎ የሚያነሱት ይኖራል። አሁን የስዊድን መንግስት ያላቸውበት ስለ ሰብአዊ መብት ከህግ ውጭ ጋዜጠኞቹም ሌሎቹም ሁሉ ስለመታሰራቸው ትንሽ ለማለት ሞከሩ። እንግዲህ ያለ ይሄ ስርዓት እንግዲህ ሁሉንም አስገድዶ ነው ዲፕሎማቱም ሳይቀር አስገድዶ ነው ያልኩት ጥሩ ምሳሌ ስዊድን ነው። ምንድን ነው ያደረጉት? ኤምባሲውን እስከ መዝጋት ድረስ ሄዱ አይደለም? እና በዚያን ጊዜ የስዊድን መንግስት እዚህ ሀገር ያለው ብዙ ጥቅም ይቀርበታል። በስንት ትግል ተንበርክከው ለምነው ያው ደጅ ጠንተው ነው አሁን ዲፕሎማቲክ ግንኙነቱን ወደ ኖርማላይዝ ወደ ማድረጉ የተሸጋገሩት። ይህንን ከእያንዳንዱ ዲፕሎማት ወይም ከምለው መታሽ የሚሆነ አይሁን ጋር ይሄ ቡድን ኢትዮጵያ ስልጣን ላይ ያለው ቡድን ይህንን በብቃት ነው እየሰራ ያለው እና ከዚያ ወገን እኛ ብዙ የምንጠብቀው የለንም ልል ፈልጌ ነው።
ግን በሌላ በኩል ደግሞ ፕሮፌሰር፣ እነዚህ የዲፕሎማቲክ ተወካዮች የተለያዩ አገሮች ዲፕሎማቲክ ተወካዮች ያለውን ችግር በተለያየ መንገድ ካስረዷቸውና በውጭም እዚህ ሀገርም ዳያስፖራውም ያለው ኢትዮጵያዊ ይሄንን በተለይ አሜሪካኖች ሽብርተኝነት፣ እንግሊዞች ሽብርተኝነት የሚሉትን መንስኤው ምንጩ መንግስት በህዝብ ላይ የሚያደርገው በደል እያስመረረው እንዲህ አይነት እርምጃ ሊወስድ ይችላል ብሎ ማስረዳቱ ከጥቂት ከሩቅ ጊዜ በኋላም ውጤት ሊያገኝ ይችላል የሚል እምነት አለን። እርስዎ እንዴት ያስባሉ?
እንግዲህ ከዚህ በፊት የነበረን ዲፕሎማቲክ ማህበረሰቡን አሁን ካለበት ሁኔታ በተሻለ ለኢትዮጵያ ህዝብ ህልምና ተስፋ በተለየ ለመሰረታዊ መብቶቹ መከበርና ተዛማጅ ሁኔታዎች የተሻለ ድጋፍ ያገኘንባቸው ወጥቶች ነበሩ። ከ1990ዎቹ መካከል ማለት ነው። ያም አሁን ዞር ብዬ ሳይ እዚህ ካሉት ዲፕሎማቶች ከዚህ ኤምባሲው ጋር ካለው ሳይሆን ወዚያን ወቅት እኔም ሆንኩ ሌሎች ፖለቲካ መሪዎች በስፋት የሚንቀሳቀስ ነበር። ዩሮፕም ውስጥም አሜሪካም ውስጥ ሄደን እዚያው ላሉቱ ለፎሬን ሚኒስትሪ፣ ለውጭ እርዳታ ሚኒስትሪ፣ ለሰብአዊ መብትም፣ የዛ ሀገር ፕሬስም ሁሉ ይህንን ካምፔን ስናደርግ የተሻለ ድጋፍ ስናገኝ እንደነበረ ነው። ይሄ ደግሞ አሁን እንደማየው ባለፈ ከአስር አመት ወዲህ ደርሶ ጠፍቷል።
ለምንድን ነው የጠፋው? ፕሮፌሰር ለምንድን ነው የጠፋው? ይሄ ከአስር አመት ወዲህ ለምንድን ነው የጠፋው? ለምን እየሄዳችሁ አታስረዱም? ለምንስ ውጭ ያለው ኢትዮጵያዊ አያስረዳም?
ይሄ እኮ ነው። አየህ፣ ውጭ ያላችሁትን ዝም ብላችሁ ለምቾት ነው እዚህ የምትጫወት። ጋዜጠች ያለውን ሁኔታ አታውቁም። ይሄ ልማት አለ፣ እድገት አለ፣ የሰው ህይወት ተለውጠዋል ይሏቸዋል። ውጭ ያለውም አሁን እንደማየው በብቃት በኢትዮጵያ ማህበረሰብም በሌላውም ተደራጅቶ ግን ያለበት ጊዜ ሆኖ አላየውም። በየፖለቲካ አንጃዎቹ ተከፋፍሎ የኢትዮጵያ አጠቃላይ ሁኔታ ሳይሆን ይሄ ፓርቲ እቺ ፓርቲ ይሄ ኢትዮጵያዊ ይሄ ምናምን ጎሳ ምናምን እያለ በየትራንሹ ነገር ተበታትኖ አቅም ያጣበት ጊዜ ነው ያለው ውጭ ያለው። በዚህም የተነሳ እኛንም መጋበዝ አልቻለም። እኛ እኮ ድሮ በኢትዮጵያ ማህበረሰብ ወይም በተለያየ በተደራጁቱ እየተጠበዝን ይህን ነው አውሮፓም አሜሪካም በብዙ ቦታዎች እየሄድን ይህንን እዚያው ካሉት ዋናው ባለስልጣኖቹ ጋር እነሱን ኮንፍሮንት ማድረግ ዲፕሎማሲያዊ ድጋፍ ስናገኝ ነበር። ይህ እኮ ያለው ይሄ በየኤምባሲ ያለው እኮ የገዢው ፓርቲ አቀልቃይ እኮ ነው። አለዚያ ሽግግሩም ቀጥሎም አይሰጧቸውም። የሀገራቸውን ጥቅም ለማስጠበቅ በየጊዜው መገናኘትም አይችሉም እና በየጊዜያቸው ፈርተው የተቀመጡ ነገሮች ናቸው። ከነሱ አልፈን እኮ ዲፕሎማሲ መስራት አለብን።
ኦኬ።
በ1990ዎቹ ስራ የነበረው እንደዛ ነው። በአሁኑ ጊዜ ይሄ አሁን ዜጎ ነው የለም። የኢትዮጵያ ዲያስፖራ ያለው በሙሉ በዚህ አይነት የማይበቃ ትንትን የሆነ እንደሆነ ነው አሁን የምገባኝ። እኔ ብዙ እንግዲህ ልምድ የነበረኝ ከ1991 ዓ.ም ጀምሮ እኮ ብዙ ትንቀሳቅሰናል እና ያንን ጊዜ እና አሁን ዝም ብለን ዚቱ ሀገር ውስጥ ሆነን በምናደርገው ጥረት መካከል ልዩነት የማየው ይሄ ነው።
ኦኬ።
ስለዚህ ዲፕሎማሲው ጭንቅላት ያለበት ሁሉ ሄዶ ክሬዲብል የሆን እዚያ ገባ ብለን ቆስለን ኦኬ፣ ይህንን የወገኖቻችንን ደምስፈስ እና እንዲህም ሌላ ሌላም ሰቆቃ ያየን እኮ ሰዎች ክሬዲብሊቲ መናገርና እነሱን ቻሌንጅ ማድረግ እንችላለን። ያ እየተደረገ አይደለም። ስለዚህ እኛ ደግሞ ከዚህ ሀገር ተነስተን በራሳችን ትኬት ቆርጠን በራሳችን እዛ ቆይተን ኖረን ፓስፖርት አርገን ይሄ የደሃ ሀገር ፖለቲካ እኮ ለዚህ አያበቃም። ስለዚህ ችግሩ ያለው በዲፕሎማሲ የውጭ ድጋፍን በማግኘት ረገድ አቅም ያሳጣል። ይህንን ሚና እንዳንጫወት መደረጋችን ነው። ሌላ ምንም ልዩነት የለውም። እኔ በዲፕሎማሲ መካከል ድሮ የነበረውንና አሁን ያለንበት ሁኔታ በትክክል አውቀዋለሁ፣ ስላለፍኩበት ማለት ነው።
ፕሮፌሰር፣ ባጭሩ ለመጨረሻ ባጭሩ ምን መደረግ አለበት ይላሉ? እነዚህን ሁሉ ነገሮች ለመቅረፍና ይሄንን ችግር ትግሉን በዴሞክራቲክ ትግሉን በበለጠ ለማጠናከር ምን መደረግ አለበት? በውጭ ያለውም ኢትዮጵያዊን ማድረግ አለበት፣ እናንተስ ምን ማድረግ አለባችሁ? አጠራ አድርገው በመጨረሻ ጌታዬ።
አዎ፣ እንግዲህ ዲፕሎማቲክ ድጋፍን ጭምር አግኝተን የኢትዮጵያ ነገር ተዳፍ ነው ይምሰል ነው የሚሉት የሚፈልጉት እነዚህ ተዳፍ ነው ይምሰል ነው የሚሉት አይደለም ብለን ድምፅ እንዳናሰማ ድጋፍ እንዳንፈልግ ተደርገን ያለ ነው በአሁኑ ጊዜ። ስለዚህ ውጭ ያለው ዜጋ ይህንን የታሪካዊ ኃላፊነት በደንብ ተገንዝቦ የተሻለ ሁኔታ ይህንን በጥቃት ልዩነቶች ላይ መከፋፈሉን ትቶ ሀገርን ማዳን እና የህዝብን መብት ማስከበር በምትሏ ብቻ እንኳን ተሰባስቦ በራሱም እዚያ ሰልፍ እየወጣ ማስጀመቅ አለበት። እኛንም ከዚህ ተንቀሳቅሰን ለዚያው እንቅስቃሴ ድጋፍ በመስጠት ይህንን ስርዓት እርቃኑን እንድናስቀር በቂ ዝግጅት ማድረግ አለበት። የሁለቱ ተቀናጀ በስተቀር እዚህ ያለው ህዝባችን አሁን ካደረገው በላይ በዚህ በሰላማዊ የመጣ ትግሉ አልፎ መሄድ አይችልም። አልፎ መሄድ አይችልም። ወደ ግጭት ካልጥ ያሸጋግራል ያለው ሁኔታ። በግጭት ደግሞ የሚገኝ ውጤት ከጥቅሙ ጉዳቱ ይበልጣል እና ይህንን ነው የምለው እና በሁለቱም ወገን የተቀናጀ እንቅስቃሴ ውስጥ መግባት አለብን ነው የምለው።
ጌታዬ እጅግ በጣም አመሰግናለሁ። ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። የሰጡንን እነዚህን ሁለት ምክሮች እንግዲህ ዳያስፖራው ሰምቷል ብለን ተስፋ እናደርጋለን። ወደፊትም ውይይት እናደርጋለን። ጤና ይስጥልኝ ጌታዬ።
አመሰግናለሁ። ትጠይቀኝ
ያለው የዲሞክራሲያዊ መዋቅር እንጠቀምበት። የሰው ልጅ እድገት ደረጃ ከጊዜ ወደ ጊዜ ማደጉ የተፈጥሮ ሂደት ሲሆን የእድገቱ መለኪያ ደግሞ አካላዊ ለውጥ ብቻ ሳይሆን አይምሯዊ ወይም መንፈሳዊ ነው። ማረጋገጫው ከራሱ አልፎ ሰውን በሰውነቱ አይቶ ደስታና መከራውን በተቻለው አቅም መጋራት ይችላል ነው። ይህ የሚጀምረው ደግሞ ከራስ ወገን ነው። ለጥንካሬው አንድነት ወሳኝ ነው። መነሻው መሰባሰብ፣ መወያየትና መስማማት መቻል ነው። በስዊድን መዲና ስቶክሆልም በተለያዩ የሙያ ዘርፎች ተሰማርተን የምንኖር ኢትዮጵያውያን እነሆ ታላቅ ጥሪ ተሰባስቧል። ባለንበትም ይሁን በአገራችን እየተባባሰ የመጣውን አጠቃላይ ቀውስ ከማንም በላይ እንደሚያሳስበን ምንም ጥርጥር የለውም። ነገር ግን ለችግሩ መፍትሄ ለመፈለግ የምንወስዳቸው የተናጠለም ሆነ የቡድን እርምጃዎች የፈጠሩት ተጽዕኖ እምብዛም ያለ መሆኑ ግልጽ ነው። በመሆኑ ያለንበት አካባቢ የፈጠረልንን አመች ሁኔታዎች በመጠቀም ከወዲሁ በመደራጀት በአገራችን ፍትህ፣ እኩልነት፣ ነጻነትና ዲሞክራሲ መልካም አስተዳደር እንዲሰፍን ለማድረግ ይቻል ዘንድ የኢትዮጵያ ሶሻል ዲሞክራት ማህበር ሰፊ ዝግጅት አድርጎ እየጠበቀን በመሆኑ ለሁሉም ኢትዮጵያውያንና የኢትዮጵያ ወዳጆች ጥሪውን ሲያስተላልፍ በታላቅ ደስታ ነው። 100 ክራውን በመክፈል አባል ይሁኑ። ለበለጠ መረጃ በስልክ ቁጥር 0700622182 በቢሮ ስልክ 0879111100 ይደውሉ። ኢሜል አድሬስ ethio.demokratr@yahoo.com። መልእክቱን ላልሰሙት ያስተላልፉ። የኢትዮጵያ ሶሻል ዲሞክራት ማህበር የሥራ አስኪያጅ ኮሚቴ።
ማርች 14 የኢትዮጵያን ማህበረሰብ በስቶክሆልም ተመስርቶ እንቅስቃሴ መጀመሩ ይታወቃል። ማህበረሰቡን የሚወክል አርማ ክፍት በሆነ ማስታወቂያ ኢትዮጵያኖች እንዲሳተፉበት እንፈልጋለን። ስለዚህም ይህንን የጥበብ ሥራ ሰርቶ በማቅረብ ኢትዮጵያኖች እንዲሳተፉና አስተዋጽኦ እንዲያደርጉ የማህበረሰቡ ሥራ አስፈጻሚ ኮሚቴ ጥሪውን ያቀርባል። አርማው በማህበረሰቡ መተዳደሪያ ደንብ ላይ በሰፈረው መሰረት የሚከተሉትን ሁለት ነጥቦች ማካተት ይኖርበታል። አንደኛ አርማው የማህበረሰቡ ዓላማ የሚንጸባረቅበት መልእክት ያለው ይሆናል። ሁለተኛ አረንጓዴ ቢጫና ቀይ ቀለማት የኮሚኒቲው አርማ አካል ይሆናሉ። ተሳታፊዎች ስራቸውን በሚመቻቸው መንገድ ለማህበረሰቡ ስራ አስፈጻሚ ኮሚቴ ማቅረብ ይችላሉ። የቀረቡትን የጥበብ ስራዎች ተረክቦ ውሳኔ የሚሰጠው የማህበረሰቡ ስራ አስፈጻሚ ኮሚቴ ይሆናል። የተመረጠው አርማ ማስተዋቂያው በሚነገርባቸው የሚዲያ አውታሮች ሁሉ እንዲገለጽ እናደርጋለን። አርማው የማህበረሰቡን እንቅስቃሴ ለመግለጽና ለማስተዋወቅ የሚረዳ ስለሆነ በዚህ የስነ ጥበብ ስራ ላይ ለሚሳተፉት ሁሉ ታላቅ ምስጋና እናቀርባለን። ለበለጠ መረጃና ጥያቄዎች የኢሜል አድራሻችን ethiopiancommunity.sweden@gmail.com ወይንም ሞባይላችን 0709543124 ወይንም 0762839096 የኢትዮጵያን ማህበረሰብ በስዊድን።
ናርፍዳቸዋል አድማጮቻችን ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በደብረ ማርቆስ የሰማያዊ ፓርቲ ጩ ተወዳዳሪ መገደሉ ተነግሯል። በ20ዎቹ መጨረሻ እድሜ ክልል የሚገኘው የሰማያዊ ፓርቲ ምስራቅ ጎጃም ዞን ጻፊ ሳሙኤል አወቀ ሰኔ 8 ቀን 2007 ዓ.ም ተመረተ ምሽት ላይ ሁለት ግለሰቦች በደቤቱ ሲገባ ተጠብቀው በፈጸሙበት ድብደባ ህይወቱ አልፏል። የሳሙኤል ጓደኞችና የሥራ ባልደረቦች ድርጊቱን የመንግስት ኃይሎች እንደፈጸሙት ምንም ጥርጣሬ እንደሌላቸው ሲናገሩ፣ ሳሙኤል ጀግናና ለሀገሩ የሚቆረቆር ጠንካራ ወጣት ነበር የሚሉ ጓደኞቹና የተገላገሮቹ በተፈጸመው ድርጊት ድርጊት ልባቸው መነካቱን ገልጸዋል። የሳሙኤል ለግል ጓደኛው ሆነው አዲሱ ጌታነ ድብደባው የተፈጸመው መብራት ጠፍቶ በመሆኑና ድብደባው ከተፈጸመ በኋላ መብራት ማምጣቱ ድርጊቱ የተቀነባበረ መሆኑን እንደሚያሳይ ተናግሯል። ባለፈው ወር ከሳሙኤል ጋር አብሮ ማሳለፉን የገለጸ አንድ ሌላው የፓርቲ አባልና የቅርብ ዘመድ ሳሙኤል በተደጋጋሚ ዛቻው ሲደርሱበት እንደነበርና የተከታተሉት መሆኑን እንደገለጸለት ተናግሯል። እኔ እንደሆ ሆንኩ ብዬ በመናገር ትግሉን መጉዳት ስለማልፈልግ እንቅስቀሴው ደውላ አለልም እስከ መጨረሻው ታገላለው እንዳለውም የተግላጋሩና ዘመዶ ተናግሯል። ሳሙኤል ከሁለት ሳምንት በፊት በፌስቡክ ገጹ ለደብረ ማርቆስ ህዝብ የሚከተለውን ጥሪ አቅርቦ ነበር። ወዲ የደብረ ማርቆስ ከተማ ነዋሪዎች ሰማያዊ ፓርቲን የመረጣቸው ከ25000 በላይ መራጮች ኮሮጆን ድርሶትና በተጨማሪም በ30 ዩኒቨርሲቲ የምትገኙ ከ14000 በላይ ሰማያዊ ፓርቲን የመረጣቸው ሌሎች ደጋፊዎችና የሃዲግ አባላትም የማያፍሮ ባዴን የሃዲግ ድምጽ መቀማቱ ሳይንስ በ21087 ዓመተ ምህረት አፍነው ደብደባው ከመት መትረፌ ቆጭቷቸው እስር ቤት ለመወርወር ያለ መከሰስ መብቴን እንኳን ተዳፍረው የሐሰት ክስ እየፈጠሩ ነው። በስልክም እየተደወለም ያልፈላጎቴ ደህንነት እየሰደበኝ ይገኛል። ተገደልሁም ታሰርሁም ታፈንኩም ነጻነት አይቀርምና ለማስረጃነት የደህንነቶች ስም ፎቶግራፍና አድራሻ እንዲሁም በሐሰት ምስክርነትና ከሳሽነት የተደረጁ አካላትና ዋና ተወካዮች ደብረ ማርቆስ ከተማ 04 ቀበሌ አመራሮችና ፖሊስ ለታሪክ አስመዘግባለሁ። ማንኛውም የምከፍለው ዋጋ ለሀገሬና ለነጻነት ነው። ከታሰርሁም ህሊና አይታሰርም ከገደሉኝም ትግሌን አደራ በተለየኔ ትውልድ አደራ። ሀገራችን የወያኔ ዘረኞች ብቻ መፈንጫ መሆን የለባትም። ትግላችን የነጻነት ጉዟችን ጎርባጣ መድረሻችን ነጻነት ታሪካችን ዘላለማዊ ነው ሲል መግለጹ ተወስቷል። በተያዘ ዘነያ የሰማይ ፓርቲ ከፍተኛ አመራሮችና አባላት ከሳሙኤል አወቀለክሶ እንዳይደርሱ መታገዳቸውን በነገር ኢትዮጵያ ዘግቧል። የሰማይ ፓርቲ ከፍተኛ አመራሮችና አባላት ሰኔ 8 2007 ዓ.ም ተመረደ ደብረ ማርቆስ ከተማ የተገደለው ሳሙኤል አወቀለክሶ እንዳይደርሱ ታግደዋል። አመራሮቹና አባላቱ ሰኔ 13 2007 ዓ.ም ተመረደ በጠዋት ከአዲስ አበባ ተነስተው የሳሙኤል አወቀ ቤተሰቦች ወደ ግምይገኙበት ምስራቅ ጎጃም ዞን ግንደወይን ያቀኑ በነበረበት ወቅት አባይ ድልድይ ላይ በፌደራል ፖሊስ ታፈነው ከቀኑ 8 ሰዓት ጀምሮ ጓሃጽዮን ከተማ ውስጥ እስከ ምሽቱ 2 ሰዓት ተኩል ድረስ ታግተውለዋል። የሰማይ ፓርቲ አመራሮችና አባላትን ወደ ለክሶ እንደሄዱ ያገዱት ከአዲስ አበባ የሄዱና ከየቦታው ተዘጋጅተው ሲጠብቁ የነበሩ የፌደራል ፖሊሶች እንደሆኑ ለማወቅ ተችሏል። አመራሮቹና አባላቱ ለፖሊስ ቃል ሲሰጡ ከሳሙኤል አወቀ ጋር የነበራቸው ግንኙነት በፓርቲ ውስጥ ያላቸውን ኃላፊነት ሳሙኤልን ማን እንደገደለው የሚመለከቱ ጥያቄዎች ቀርበውላቸዋል። ለክሶ እንዳይደርሱ ከተከለከሉት ዋና ዋናዎቹ ኢንጂነር ሊቃል ጌትነት የፓርቲው ሊቀመንበር የነቃቸው ከበደ የፓርቲው ህግ ጉዳይ ኃላፊ ወሮ ታዋሴ የፓርቲው ፋይናንስ ጉዳይ ኃላፊ አብታሙ ደምበቀ የኦዲትና ኢንስፔክሽን አባል ጌታቸው ሽፈራው የነገር ኢትዮጵያ ዋና አዘጋጅ ጋሻው መርሻ የብሔራዊ ምክር ቤት አባል አምሳሉ ፍሳይ የብሔራዊ ምክር ቤት አባል ሜሮን አለማየሁ አባል ጥላውን አበጅ አባል ጣና ይታየው አባል እስጢፋኖስ በክሮጽዮን አባል ኃይለማርያም ተክለ ጊዮርጊስ አባል ጋሻነ ላቃ አባል ግርማ ቤታው አባል የመኪናው ሹፌር ናቸው። ከምሽቱ 2 ሰዓት ተኩል ከአዲስ አበባ መንገድ ትራንስፖርት ሰራተኞችና ትራፊክ ፖሊሶች ህጋዊ መሆኑ ተረጋግጦ ያለፈው እንዲሁም ለአራት ቀን ከፓርቲው ጋር ውል ያዘው መኪና እንዳይንቀሳቀስ ተከልክሎ ከፍተኛ አመራሮቹና አባላቱ ከእስር ተለቀዋል። በተጨማሪም ሰማያዊ ፓርቲ ልኳን ይዘዋቸው የነበሩ ቁሳቁሶች ለምርመራ በሚል በፖሊስ ተይዘዋል። በሌላ ዜና ከአዲስ አበባ ተነስተው ምስራቅ ጎጃም ዞን ደብረ ኤልያስ ወደ ሌላ ለቅሶ ሲሄዱ የነበሩ ዜጎችም የሰማያዊ ፓርቲ አመራሮችና አባላት ከታፈኑ በኋላ ደጀ ላይ ተይዘው ከፍተኛ ድብደባ ተፈጸመባቸው በግዳጅ ወደ አዲስ አበባ እንዲመለሱ መደረጉን የሰማያዊ ፓርቲ ልሳን ነገር ኢትዮጵያ ዘግቧል። ምርጫውን ተከትሎ በኦሮሚያ ብቻ ከ600 በላይ የመድረክ አባላት መታሰሩ ተነገረ። በብዙዎች ዘንድ አስቂኝ ተብሎ የተተቸውን የ2007 ዓ.ም ተመረጥ ምርጫ ተከትሎ በኦሮሚያ ብቻ ከ640 በላይ የመድረክ ደጋፊዎች ሲታሰሩ 66 በድብደባ ጉዳት ደርሶባቸዋል። 7 አባላት በጥይት ቆስለዋል። 2 አባላት ደግሞ መገደላቸውን መድረክ አስታውቋል። ከምርጫው ጋር በተያያዘ የሚታሰሩ ሰዎች ቁጥር በሺዎች እንደሚቆጠር መረጃዎች ያመለክታሉ። መድረክ እንዳለው በምርጫው 2007 ማግስት በመድረክ አባላት ላይ የሚፈጸሙ የመዋዋከብና የማሰቃየት ተግባራት እየተባባሱ ነው። በምዕራብ ትግራይ ዞን የአረና መድረክ ድርጅት ጉዳይ ኃላፊ የሆነው በ2007 ምርጫ ወቅት በዞኑ ምርጫውን ስራ በማደራጀትና በመቀስቀስ እንዲሁም ታዛቢዎችን በመደብደብ ከፍተኛ ሚና ሲጫወቱ የቆዩት አቶ ታደሰ አብርሃ በመኖሪያ ቤታቸው ተደብድበው መገደላቸውን መድረክ ጠቅሷል። አቶ ታደሰ ሰኔ 9 ቀን ከምሽቱ 3 ሰዓት ላይ ለጊዜው ማንነታቸው በግልጽ ተለይቶ ባልታወቁና ወደ ቤታቸው በመጡ ሰዎች በተፈጸመባቸው አሰቃቂ ድብደባ ህይወታቸውን ያጡ ሲሆን በምርጫው ቀስቀሳ ወቅት በኢህአዴግ ካድሬዎችና ታጣቂዎች ድብደባ የተፈጸመባቸው ከመሆኑም በላይ ምርጫው ሲያልፍ አንድ ባንድ እንለቅማቸዋለን የትም አታመልጡ የሚል ዛቻና ማስፈራሪያ ደርሶባቸው እንደነበርም ተዘግቧል። በተያያዘ ዜና በጎጃም ክፍለ ሀገር ሰማያዊ ፓርቲን ወክሎ ለፓርላማ የተወዳደረው የፓርቲው የደብረ ማርቆስ ጻፊ የነበረው ሳሙኤል አወቀን በአሰቃቂ ሁኔታ ተደብድቦ መገደል አስመልክቶ የሰማያዊ ፓርቲ መግለጫ አውጥቷል። ፓርቲው በመግለጫው ላይ እንደሚለው ወጣት ሳሙኤል አወቀ በጁን 15 ቀን 2015 ዓ.ም ተመረተ በደብረ ማርቆስ ከተማ እጅግ በጣም በሚሰቀጥ ጭካኔ እንደባብ ተቀጥቅጦ የተገደለ መሆኑን ጠቅሶ ሳሙኤልን የሥራቱ አገልጋዮች ሲያስፈራሩት ሲደበድቡት ሰርቶ የመኖር መብቱን ሲገፉት አልፎ ተርፎም ያልተሳካ የመግደል ሙከራ በተደጋጋሚ ሲያደርጉበት እንደነበር አስታውሶ በመቀጠልም መግለጫው እንደሚለው ሳሙኤል በአሰቃቂ ሁኔታ ከመገደሉ በፊት በተለያዩ ጊዜያት ለሚመለከታቸው አካላትና ለኢትዮጵያ ሕዝብ ያስተላለፋቸው መልእክቶች እንደተጠበቁ ሆነው በተለይ ጁን 1 ቀን በራሱ ገጽ በሆነው በፌስቡክ ላይ ባስተላለፈው መልእክት መረዳት እንደተቻለው በተደራጀ ሁኔታ ህይወቱ በአደጋ ላይ መሆኑን ግልጽ አድርጓል ይላል ፓርቲው። በዚሁ መግለጫው ላይ ይህ በኢትዮጵያ ላይ በስልጣን የሚገኘው ኃይል በህግም ሆነ በሞራል ኢትዮጵያን የማስተዳደር ብቃት የለውም ካለ በኋላ ፓርቲው በመቀጠልም ወንጀለኞች ለፍርድ ይቀርቡ ይያልን አናላዝንም ወንጀለኞች የመንግስት አካላትም ናቸውና ፓርቲው በመግለጫው መጨረሻ ላይ በወጣትነት እድሜው በግፍ የተገደለውን ወንድማችንን አላማ ከግቡ ለማድረስ ትግላችንን እናጠናክራለን ቃልንም እናከብራለን አላማህንም እናሳካለን በማለት መግለጫው እንደምድሟል። ከዚሁ ጋር በተያያዘ ዜና እንደሚያስረዳው በስዊድን የሰማያዊ ፓርቲ ድጋፍ ማህበር የሰማያዊ ፓርቲ በጎጃም ክፍለ ሀገር የደብረ ማርቆስ የፓርቲው ጻፊና ፓርቲውን ወክሎ ለፓርላማ የተወዳደረውን የወጣቱን የሳሙኤል አወቀን በመንግስት አቀንቃኞች ባሰቃቂ ሁኔታ መግደል አስመልክቶ መግለጫ አውጥቷል። የድጋፍ ማህበሩ በመግለጫው ላይ እንደሚለው ሳሙኤል አወቀ ከዚህ በፊት በተደጋጋሚ ማስፈራራትና የመደብደብ አልፎ ተርፎም የመግደል ሙከራ የተፈጸመበት መሆኑን ጠቅሶ በስልጣን ላይ ያለው ኃይል ዋና ተግባሩ ሊሆን የሚገባው የህዝቡን ደህንነት መጠበቅና ማስጠበቅ ቢሆንም የወያኔ ዋና ተግባሩ ግን የተለየ አመለካከት ያላቸውና ከወያኔ አመለካከት ውጪ ራሳቸውነት ራእይ ያላቸው ማስፈራራት መደብደብ ማሰር አልፎ ተርፎ መግደልን እንደ ዋና ስራ ተያይዞታል ይላል መግለጫው። በመቀጠልም ሲያስረዳ የሰው ልጅ በፈጣሪ አምሳል የተፈጠረው ሌላውን የሰው ልጅ ነፍስ ማጥፋት ቀርቶ ለውሻና ለድመት መብት በሚታገልበትና መብታቸውን በመስከረ ብርበት ባሁን ጊዜ ኢትዮጵያን አስተዳድራለን የሚለው ወያኔ ዜጎቹን በማናለብኝነት እንደባብ እየቀጠቀጠ ይገላል። ፋሽስት ጣሊያን ኢትዮጵያን ህዝብ አማራ ኦሮሞ ትግሬ ሀደሬ እያለ ለመከፋፈልና ለመግዛት ያደረገውን ያልተሳካ ሙከራ ዛሬ ወያኔ ህዝቡን በዘርና በሃይማኖት በመከፋፈል ለመግዛት የሚያደርገው ሙከራ አልበቃ ብሎት አልፎ ተርፎ በአስተሳሰብ ከኔ ጋር አይስማማም የሚላቸውን በማስፈራራት በማሰር ከሀገር እንዲወጡ በማስገደድና በመግደል ዘረኛ አገዛዙን ዘላለማዊ ለማድረግ የተፈጨረጨረ ነው። ወያኔ መሳሪያ ኃይል ያዘውን ስልጣን ስላሰከረው የስልጣንና ኃይል የህዝብና ከህዝብም የሚመነጭ መሆኑን ረስቶታል። ወያኔ ወጣቱን ሳሙኤል አወቀን ህይወት በግፍ በማጥፋቱ የኢትዮጵያ ወጣቶች ትግል ይሞታል ብሎ ከሆነ ተሳስቷል ካለ በኋላ መግለጫው በመቀጠል የኢትዮጵያ ህዝብ ለነጻነት ለኩልነት ለሰው ልጆች መብት መከበር ለሚያደርገው ትግል ግቡን እስኪመታ ድረስ የሚቀጥል መሆኑን ገልጾ በመቀጠልም በስዊድን የሰማያዊ ፓርቲ ድጋፍ ማህበር የሰማያዊ ፓርቲ ኢትዮጵያ ውስጥ የሚያደርገው የሰላማዊ ትግል ያለምንም አወላወል የሚደግፍን መሆኑንና የፓርቲውንም አላማዎችና ግቦች እንዲሁም ወያኔን በኢትዮጵያ ህዝብ ላይ ያደረሰ ያለውን ግፍና በደል በተጨባጭ ማስረጃ ለስዊድን ህብረተሰብና እንዲሁም ለተቀረው የዓለም አቀፍ ህብረተሰብ በማጋለጥ ለትግሉ የራሱን አስተዋጽኦ የሚያደርግ መሆኑን አስታውቋል። የእንግሊዝ መንግስት ባንዳርጋቸው ጽጌ ጉዳይ ስጋት እንደገባው ለቤተሰቦቹ አስታውቋል። በቀጣዩ ሳምንት የግንቦት ሰባት ከፍተኛ አመራር የነበሩት አቶ አንዳርጋቸው ጽጌ ከመንታፈን ወደ አዲስ አበባ ከተወሰዱ ድፍን አንድ አመት ይሆናቸዋል። አንዳርጋቸው እጃቸው ከመያዙ አስቀድሞ በሌሉበት የኢትዮጵያ ፍርድ ቤቶች የሞት ፍርድ ያስተላለፉባቸው መሆኑ አይዘነጋም። በቁጥጥር ስር መዋላቸው እንደተነገረም መንግስት ቀደም ብሎ ያስተላለፋቸውን የሞት ውሳኔ ተፈጻሚ ሊያደርግባቸው እንደሚችል በመስካት ብዙዎች ተቃውሞ ሲያሰሙ መቆየታቸው ሲነገር በአዲስ አበባ የሚገኙት የእንግሊዝ አምባሳደር እንግሊዛዊ ዜግነት ያላቸውን አንዳርጋቸውን ለመጎብኘት ተደጋጋሚ ጥያቄ ማቅረባቸው ቢነገርም ፈቃድ ያገኙባቸው አጋጣሚዎች በጣም አነስተኛ መሆናቸው ተነግሯል። እንግሊዛዊ አምባሳደር ግሬግ ዶሬ በኤፕሪል 3 ልጆች አባት የሆኑትን አንዳርጋቸው ለደቂቃዎች እንዲጎበኙ ከተደረጉ በኋላ ስለ ጉብኝታቸው የሚያስረዳው ሪፖርት ለአንዳርጋቸው ባለቤት ያሚ አንዳርጋቸው መላኩን ዘ ኢንዲፔንደንት የተሰኘው ጋዜጣ ለንባብ አውቅቷል። ሪፖርተሩ አምባሳደሩ አንዳርጋቸውን ከጎበኙ በኋላ ምንም የተሻሻለ ነገር አለመኖሩን መጥቀሱ የአንዳርጋቸውን ባለቤት ክፉኛ እንዳሳዘናቸው ለጋዜጣው እንደነገሩ ታስፍሯል። ሪፖርቱ ለወይዘሮ የሚ የሰጧቸው በእንግሊዝ የውጭ ጉዳይ መስሪያ ቤት ሰራተኛ ሳራ ዊንተር የሪፖርት የተወሰኑ ነጥቦች የሚያስጨንቁ በመሆናቸው በምታነብበት ወቅት በአጠገብሽ ሰዎች እንዲገኙ አድርጊ በማለት ሊመክሯቸው እንደሞከሩ ወይዘሮ ተናግረዋል። የአምባሳደሩ ጉብኝት አንዳርጋቸው በሚገኙበት ይፋ ያልሆነ ወይኒ ቤት የተከናወነ ካለመሆኑም በላይ በዙሪያቸው ፖሊሶች የነበሩ መሆናቸው እንደ ልብ አነጋገር አለማቻናቸውም ተወስቷል። የአንዳርጋቸው አካላዊ ደህንነት ደህና ቢመስልም የጤንነታቸው ሁኔታ በተመለከተ ግን ሀሳብ ገብቷቸው የቀረቡበት ሁኔታም ከስነ ልቦና ረገድ በጣም መጥፎ ሊሰኝ የሚችል ነው። አምባሳደሩ አንደርጋቸው ለመጎብኘት ፍላጎት እንዳላቸው በመጥቀስ ለወይዘሮ ያሚ ሰባዊነት ጭምር በመሆኑ ለሜድ ደስተኛ ነኝ መንግስት አንደርጋቸው በመሞት ለመቅጣት መፈለጉ ዙሪያ ጥርጣሬ ያለኝ ቢሆንም ይህ እንዳይፈጸም ጠንክረን በመደረጃ እንሰራለን ማለታቸውን ሪፖርቱ አስተውሷል። ለሪፖርቱ ከሆነ አንደርጋቸው በህይወት ለመቆየት ተስፋ የሚያደርጉበት ምን ምክንያት ማየት እንዳልቻሉም ጨምሮ ገልጿል። ኢህአዴግን አልመረጣቸውም በሚል ቤታቸው እንደፈረሰባቸው የለገጣፎ ነዋሪዎች ገለጹ። በምርጫው ምክንያት ሊበቀሉና ቤታቸውን በክረምት ያፈረሱት ሲሉ ነዋሪዎች ገልጸዋል። በ2007 ዓ.ም ተመረጠ ሀገራዊ ምርጫ ኢህአዴግን አልመረጣቸውም በሚል ቤታቸው እንደፈረሰባቸው በለገጣፎ አባኪሮስ ገዋሳ አካባቢን ነዋሪዎች ለነገር ኢትዮጵያ ገልጸዋል። ነዋሪዎቹ በተለያዩ ጊዜያት ለፖሊስና ካድሬዎች ቤታቸውን በቀይ ቀለም ከቀቡ በኋላ ተደጋጋሚ ገንዘብ ሲቀበሏቸው እንደቆዩና ከሰኔ 09/2007 ዓ.ም ጀምሮ በምርጫው ሰበብ ቤታቸውን እያፈረሱ መሆኑን ገልጸዋል። የአካባቢው ህዝብ ቤትከና ፈርሳለ እየተባለ በተደጋጋሚ በሚከፍለው ሙስና የተማረረ እንደሆነ የገለጹት ነዋሪዎቹ በአካባቢው ኢህአዴግ እንዳልተመረጠ ገልጸዋል። ይህን ተከትሎም ኢህአዴግን ያልመረጡ በተለይም ሰማያዊ ፓርቲ መርጠዋል የተባሉ ነዋሪዎች ቤት ቀይ ምልክት ተቀብቶ እንዲፈርስ መደረጉን ገልጸዋል። ከምርጫው ጋር በተያያዘ ቤታቸው እንዲፈርስ ቀይ ምልክት ከተቀባባቸው መካከል ለፖሊስና ካድሬዎች ጠቅም ያለ ገንዘብ የከፈሉ ነዋሪዎች እንዳይፈርስባቸው ሲደረግ ገንዘብ መክፈል ያልቻልነው ቤታችን ፈርሶብናል ብለዋል። የአሜሪካ ፕሬዚዳንት ባራክ ኦባማ በመጪው ጁላይ ወር መጨረሻ ላይ አዲስ አበባ እንደሚገኙ ኋይት ሀውስ ካስታወቀ በኋላ የሰብአዊ መብት ተሟጋቾች፣ ፖለቲከኞች፣ አክቲቪስቶች በአሜሪካ መንግስት ላይ ተቃውሟቸው ማሰማት ጀምረዋል። ፕሬዚዳንት ባራክ ኦባማ ኢትዮጵያን ከወር በኋላ የሚጎበኙ ከሆነ በስልጣን ላይ ያሉ ኢትዮጵያን የሚጎበኙ የመጀመሪያው የአሜሪካ ፕሬዚዳንት ይሆናሉ። በህወሓት የሚመራውን የኢትዮጵያ መንግስት የሚጎበኙት ባራክ ኦባማ ከኢትዮጵያና ከአፍሪካ ህብረት ባለስልጣናት ጋር በተለይ በአካባቢ ጉዳይ ላይ እንደሚወያዩ ኋይት ሀውስ አስታውቋል። የሰብአዊ መብት ተሟጋቾች እንደሚሉት ህወሓት መራሹ መንግስት በተከታታይ ሁለት ምርጫዎቹን 100% ማሸነፉን ባስታወቀ መንግስት የኦባማ ወደ ኢትዮጵያ ማቅናት በኮሚኒስታዊ ስርዓት እንኳን የማይታየውን የ100% የኢህአዴግን አሸናፊነት እውቅና መስጠት ነው በማለት ይከራከራሉ። የአሜሪካ መንግስት በተለይ ከቅርብ ጊዜ ወዲህ ያዘውን አቋም ብዙዎቹን ግራ ማጋባቱ ሲገለጽ፣ በቅርብ ጊዜ የአሜሪካን የውጭ ጉዳይ ኃላፊ ወንዲ ሸርማን ገና ምርጫው ሳይካሄድ ምርጫው ነጻና ዲሞክራሲያዊ ይሆናል ማለታቸው ይታወሳል። ይሁንና እንደ ፖለቲካ ተንታኞች ገለጻ አሜሪካ አሁን የያዘችውን አቋም የኢትዮጵያ ህዝብ አንድ አይነት ተቃውሞ ቢያደርግ አቋማ በደቂቃ እንደሚቀየር ግብጽን ሁኔታ ያስታውሳል ተብሏል። በመጨረሻም ዝነኛው ጋዜጠኛ ዳሪዮስ ሞዲ ከዚህ ዓለም በሞት ተለይቷል። ከህይወት ታሪክ መዝገቡ የተገኘው ጽሁፍ እንደሚያመለክተው ዳሪዮስ ሞዲ በ1940 ዓ.ም አዲስ አበባ ከተማ ራስ መኮንን አካባቢ ተወልዷል። አባቱ የፓሪሲ የጥንቷ ኢራን ደም ያላቸው ህንዳዊ ተወላጅ ሲሆኑ ለልጃቸው ዳሪዮስ የሚለውን ስም የሰጡት ዳሪዮስ የሚባለውን ዝነኛውን የፋርስ ንጉስ ነገስ ለማስታወስ ነው ተብሏል። እናቱ ኢትዮጵያዊ ነበረች። የዳሪዮስ አባት የቤተ መንግስት ፎታንሺ እንደነበሩም በህይወት መዝገቡ ላይ ተጠቅሷል። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ በአዲስ አበባ ዩኒቨርሲቲ ተማሪ የነበረው ዳሪዮስ በ1964 በቀድሞ በስርዓተ ወንጌል ሬዲዮ ጣቢያ ተቀጥሮ አብዮቱ ሲመጣ ደግሞ ወደ ኢትዮጵያ ሬዲዮ በመዘዋወር እስከ 1985 ድረስ አገልግሎ ከ1985 አጋማሽ በኋላ በኃላፊነት ወደ ኢትዮጵያ ዜና አገልግሎት ተወስዶ በዚያ መስሪያ ቤት እስከ 1999 ካገለገለ በኋላ በጡረታ መገለሉ ታውቋል። የሳምንቱ አበይት ዜናዎች በዚህ ተጠናቋል።
ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ በጉጉት ሲጠበቅ የነበረው የኢትዮጵያ የስፖርትና የባህል ፌስቲቫል ደረሰ። ኢትዮጵያውያንና ትውልደ ኢትዮጵያውያን በጋራ የሚያከብሩበት ታላቅ ፕሮግራም በስቶክሆልም ከተማ ሊከበር ነው። አርብ ጁን 26 ከ13 ሰዓት ጀምሮ እስከ ምሽቱ 20 ሰዓት እና እንዲሁም ቅዳሜ ጁን 27 ከጠዋቱ 9 ሰዓት እስከ 21 ሰዓት ድረስ የሚከበር መሆኑን የስፖርት ማህበሩ በደስታ ያበስራል። የዝግጅቱ ቦታ ሃሉንዳ ኢፔ። ይህ ፕሮግራም ከሀገራቸው ውጭ ኑሯቸውን በአውሮፓ ካደረጉ ኢትዮጵያውያን ታላቅ የመዝናኛ መድረክ ከመሆኑም ባሻገር በሀገሮ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጥ እየተቋደሱ ከወዳጅ ዘመዶ ጋር የልቦን የሚያወጉበት እንዲሁም የተለያዩ ስፖርታዊ ጨዋታዎችን በመመልከትና በመደገፍ ራስዎን የሚያዝናኑበት መድረክ ነው። በዚህ በአመት አንድ ጊዜ ብቻ በሚገኘው ልዩ አጋጣሚ ይጣቀሙ ዘንድ ተጋብዘዋል። በዝግጅቱ ጊዜ ድንኳን ለመከራየት ለምትፈልጉ በኢሜል አድራሻችን ethiosweden8@gmail.com መመዝገብ ትችላላችሁ። የሁለቱ ቀን የድንኳን ኪራይ ዋጋ 1200 ክራውን መሆኑን በዚህ አጋጣሚ እንገልጻለን። ለበርካታ አመታት በስኬት ተጀምሮ በስኬት የሚጠናቀቀው በዚህ ታሪካዊ ፌስቲቫል ላይ በፍጹም አይቀርም። ቦታ ሃሉንዳ ብሩና ኢፔ ቀን አርብ ጁን 26 ከ13 ሰዓት እስከ 20 ሰዓት፣ ቅዳሜ ጁን 27 ከጠዋቱ 9 ሰዓት እስከ ምሽቱ 21 ሰዓት። ቅዳሜ ዕለት ከዝግጅቱም በኋላ የሙዚቃ ምሽት እንደሚኖረን በዚያ አጋጣሚ እንገልጻለን። የኢትዮጵያን ስፖርትና ባህል ፌዴሬሽን በስዊድን
አልማጮቻችን አሁን እዚህ ስቱዲዮ ውስጥ አንድ እንግዳለን። እንግዳችን ሳምሶን ይባላል። ትክክል ነኝ?
ትክክል። አመሰግናለሁ።
ሳምሶን በዛሬው ዕለት ከኛ ጋር እዚህ የተገኘው ስለ ኢትዮጵያ ሳምንት የዛሬ ሳምንት ነው የሚከበረው የኢትዮጵያን የስፖርት ፌስቲቫል በተመለከተ አጥር ያለ መግለጫ ሊሰጠን ነው። ዝግጅቱ ምን ይመስላል ሳምሶን? በጉጉት ነው የምንጠብቀው። እንዴት ነው?
አመሰግናለሁ ስለሰጣችሁኝ እድል እዚህ ድረስ መጥቼ ያለውን ዝግጅት ለመናገርና ለማስተዋወቅ ለወገኖቼ ይሄን እድል ስላገኘሁ አመሰግናለሁና እኛ ተዘጋጅተን ነው ህብረተሰቡን እየጠበቅን ያለ ነው። በደስታ ኑልን አብረን ቀኑን ባንድነት የኢትዮጵያን የኢትዮጵያ ወዳጆች በፍቅር ሆነን እናሳልፈው ጊዜ እንዲሆን እንድትመጡን ጋብዛለን።
በነገራችን ላይ የኢትዮጵያ ባንዲራ የሚሰቀልበትና ኢትዮጵያ የሆነ የሚኮራበት ዝግጅት አንዱ በአደባባይ በሜዳ ላይ ማለት ነው የሚሰቀልበት አንዱ የኢትዮጵያ ስፖርት ፌስቲቫል ነው። ከኮሚኑ ባንዲራ ጋራ ጎን ለጎን ሆኖ ከስዊድንና ከቡችርካ ኮሙን ባንዲራ ጋራ ጎን ለጎን ሆኖ ከሩቅ እስከ እንዲታይ ተደርጎ የሚሰቀልበት ዝግጅት ነውና ብዙ ኢትዮጵያኖችን ያኮራል። አንዳንዶቹን ደግሞ አይናቸው እንደም እንዲለብስ የሚያደርጋልና ይሄ ዝግጅት እንዳይሳካም የሚፈልጉ ይኖሩ ነበር ድሮ እናስታውሳለን። አሁን እስያ ችግር አለባችሁ?
በርግጥ ብዙውን እንደቀረፍ ነው ይስማናል። ምንሰቅለው ባንዲራችን ያው እንደሚታወቀው ምናቀውን ታሪካዊ የሆነ ባንዲራችን እንሰቅላለን።
አረንጓዴ ቢጫ ቀዩን
ትክክል ነውና ይሄን ባንዲራ ስንሰቅልም ስናወርድም ክብር ባለው በአገራዊ ፍቅር ሁሉም ሰው ከዚህ በፊት እንደሚደረገው ቁመን አገራችንን በማክበር እንሰቅላለን። ስናወርድም ደግሞ መጨረሻ ስንለይ በዛ መሰረት እንጨርሳለን ማለት ነውና የባንዲራ አሰቃቀሉ ልዩ ፕሮግራም ተይዞለት በሃይማኖቶች አባቶችም በኩል ተደርጎ የሚከፈት ዝግጅት ነውና ልዩ ዝግጅት ነው። ወቅ ያለ ዝግጅት ነው እሱ።
ምን ዝግጅት አለ? አሁን እንግዲህ እንመጣለን፣ ባንዲራችን እናሰቅላለን። ከሩቁ እንዲታይ በመኪና ሲኬድ ሁሉ በትኖን ባና ሲኬድ ሁሉ እንዲታይ እናደርጋለን። ባንዲራችን ይውለበለባል። በጣም ቆንጆ። ዝግጅቱስ ምን ይመስላል?
እንግዲህ ዝግጅቱ እኛ ቀደም ብለን ነው የጀመርነው። ያሉትን ዝግጅቶች በሙሉ ለማስተዋወቅ ያው
ጊዜ አይበቃም። ኦኬ።
ግን የህፃን በብዛት የኳስ ጨዋታ፣ የሩጫ ውድድር፣ የገመድ ጉተታ፣ የሴቶች የእግር ኳስ ውድድር፣ የሌላ
የሴቶች የእግር ኳስ ውድድር
እና የወንዶች የህፃናት። አዎ
የሴቶች የእግር ኳስ ውድድር አለ።
ትክክል ነው።
ኦኬ ይሄንን ቃላችሁን ተብቃላችሁ?
አዎ ትክክል እንጠብቃለን። ሌላው ትልቁ ነገር እንደተባለው ይሄ ነገር ኢትዮጵያዊነትን አክብሮ ተሰባስቦ ማሳለፍ እንደመሆኑ መጠን የኢትዮጵያን ባህል የሚያሳይ አለባበስ የለበሱ ሰዎችን በዛን ጊዜ ለሽልማት እናደርስበት ውድድር ስላለን ሰውንም ኢትዮጵያዊ እንዲሸት ኢትዮጵያዊነትን ለብሳችሁ ነው ብለን ነው እናስተላልፈው።
ስለዚህ የኢትዮጵያን የተለያዩ ባህሎች ለብሶ የመጣ ሰው እናንተ በር ላይ ሆናችሁ ነው የምትሸልሙት ወይስ ምን አልገባኝ?
አይደለም ተከታትለን ስሙን መዘግባለን ስልኩን በኋላ ላይ ህዝቡ ራሱ ይመርጣዋል ማለት ነው።
ታሳያላችሁ በሆነ ነገር
ማለት በሆነ ነገር ያው ስቴጅ ላይ ወጥቶ ሰውየው
ሰው ይወይም ሲፊዮ ወይ ምጻኑ ልጅ ወይ ምጻኑ አለ
ትክክል።
ኦኬ እና እኔም ለብሼ በመጣ ሸለማለሁ?
ሞክር እንግዲህ
ሞክር ለምን ተጠራጠርከኝ?
ማለት ካሸነፍክ ለማለት
በጣም ቆንጆ እንትን ነው። ግን አንዳንድ በእንደዚህ አይነት ትራዲሽናል ኢትዮጵያዊ ሲሰባሰብ በተለይ በስፖርትና በካልቸራል እንትን ከእግር ኳሱ ከእጅ ኳሱ ከመረብ ኳሱ ከቴኒሱ በነገራችን ላይ የግራውንድ ቴኒስ አለ ባክ ኢንፎርም አድርግልኝ ለሬዲዮ ኢንተርቪው የመጡ እንደው ብሎ ይነበረ የሆነ ሰው ብላይ ነበር እኔም መጫወት ፈልጋለሁ ብላይ ነበር ይሄን ነገር አስባችሁ
በጣም ተደጋግቷል።
በጣም ጥሩ እንግዲህ እቺ የጠየቀችኝ እቴ በዚህ አጋጣሚ ተሰማለች እንግዲህ መጣት መዝገብ ማለት ነው። እና እንደጀመርኩልህ አንዳንድ አስደሳች ስፖርቶች አሉ ውድድር ሳይሆን ፈን የሚፈጥር ለምሳሌ በኬሻ ውስጥ ሆኖ መሮጥ እንቁላል በአፋቸው ምንድን በማንኪያ ይዞ መሮጥ እንደዚህ ለልጆች ደግሞ ፈን የሆኑ እንትን አዘጋጅታችኋል?
አዎ እሱም ተዘጋጅቷል። በብዛት ደግሞ ያው ሁሉ ጊዜ ልጆቻችን ታሪኮቻችንን የምናስተላልፍበት ወይም ደግሞ ፍቅራችንን የምናጎለብትባቸው ስለሆኑ ለነሱ ይሄ ልዩ የሆነ ነገር ተዘጋጅቷል አሁን እንዳልከው። ሌላው በተጨማሪ የተዘጋጀው ለተላልቅ ሰዎች እዚህ ሀገር ብዙ አመት የኖሩ ተለቅ ያሉ ሰዎችም ስላሉ
ተለቅ ስትል በቁመት ነው በውፍረት ነው ወይ በእድሜ ነው? ኦኬ
እነሱ ቁጭ ብለው ቡና የሚጠጡበትን ጀበና ምናምን ተደርጎ ይሄ ሁሉ ሴሪሞኒ ተዘጋጅቶ
አለ ማለት ነው።
ይጠብቃቸዋል።
ኦኬ እንዴት ነው የህዝቡ ተሳትፎ እስካሁን ድረስ እንዳያችሁት? ማስተዋቂያችሁን ሰማለሁ በየሳምንቱ በሬዲዮ ሲነገር ድንኳን ምግብ አለ እዛ አካባቢ ሰው መጥቶ ርቦት እንዳይሄድ
በደንብ እንደውም ብዙ ድንኳን ተከራይቷል ማለት
ምግብ የሚሰሩ
ድንኳኖች አሉ ሰው ሁሉ እንደሚጠግብ።
አንዳንድ ጊዜ የምሰማው ኮምፕሌን አለ ትንሽ ነው የሚሰጡት ወይም ደግሞ በደንብ አይሰራም የቾኮላ ነው የሚያደርጉት ሰውም ስለሚርበውና አማራጭ ስለሌለው እንደ በግዴላቸው የሚባል አንዳንድ አልፎ ይሰማል ትችት መቼም ያለ ነው። አንድ ሰው ምንም የፈለገውን ነገር ብታደርግለት ትችት መፍጠሩ አይቀርምና ቢሆንም ሰው ትችት ሲያቀርብ ያንን ትችት እውነት ነው አይደለም ብሎ እንትን ከማለት ብቻ በተቻለ መጠን ደግሞ ለማረም መሞከሩ ጥሩ ነውና ይሄ ነገርስ ታስቦበታል?
እንደው ያው አሁንም ሰፋ አርጎ ላለመናገር ነው እንጂ የሚገርመው ዘንድሮ የመጡት ምግብ የሚያቀርቡ ድንኳን የተከራዩ
ደጋጎቹ ናቸው።
በጣም የሚገርም በጥሩ ሁኔታ ክትፎን
ኦኬ
ጎረድ ጥብስን ማለት ኮዲሁ አዘጋጅተው በደንብ የሚቀርቡ ናቸውና በደንብ ተዘጋጅተውበታል። እንደውም ሰፋ ያለ ቦታ ሰጡን እያሉ ሁሉ ጥያቄ አቀርበዋልና ያው
ችግርስ የሜዳው ችግርስ ይሄ የመብራቱ የሌሎች ችግሩ አለባችሁ? መብራት ይጠፋል አንዳንዴ ሲባል እንሰማለን። እንግዲህ ሜዲያው ሁልጊዜ ችግሮችን ነው ከፍ አድርጎ እነዛ ችግሮች እንዲቀረፉ ስለሚፈልግ ጥሩን ብቻ አይደለም ችግር ያለበትንም ከዚህ በፊት የሰማውን እንትን ይላል። እንደዚህ አይነት ችግሮች አንዳንዴ እንሰማ ነበር እና አሁን ያን ችግር ለመወጣት ዝግጅት አላችሁ?
ትክክል።
ችግሩን ማጥፋት ባይቻል እንኳን እንደው ቢመጣ ችግሩ ዝግጁ ነን ትላላችሁ?
አዎ ትክክል። ከባለፈውም አመት ሲዘጋጅ እዛ ስለነበርኩ ስለያየሁ ያው የፓወር ሁኔታ ምንም ችግር የለውም ምክንያቱም ከውጭ ሁሉ ገመድ ተከራይተን እነዚህ ፓወር ሰፕላይ ጥሩ ገመዶች ያላቸው እንትኖች ድርጅቶች አሉ ከነሱ ተከራይተን የዚህ አይነት ችግር እንዳይኖር ተብሎ ለመቅረፍ የሞከርንበት ነገር አለ። አይ ቲንክ ሁሉ ነገር በጥሩ ሁኔታ ያልፋል እንጂ የዚህ ፓወር ችግር ምንም ነገር
ከህዝቡ የምታገኙት ፊድባክ አለ እስካሁን ስለ ስፖርቱ ሰው ለመምጣት ፍላጎት እንዳለው የምትሰሙት አለ? ፊድባክ ብዙ ጊዜ ይሰማል በፌስቡኩም በምኑም በዚሁ ቫይበሩም ምኑም
ምን አይነት እንትን አላችሁ?
አመሰግናለሁ። አሁን ምክንያቱም አሁንም እዚህ ድረስ ስመጣ ፊድባኩ ተመችቶኝ ወይም በህብረተሰቡ በጣም ኮርቼ፣ ምክንያቱም በብዙ አሁን በፌስቡክ በቫይበር ላይክ የሚያደርጉ ወይም አስተያየት የሚሰጡ ሰዎች ስለበረከቱ አሃ ይሄም አለ ወይ የሚለው ነገር ስላነሳሳኝ ጥሩ ነገር ስለሆነ ነው እዚህ ድረስ መጥቼ ይሄን ኢንተርቪው ላደርግ የፈለኩትማ ያለው በጣም ተደስተናል።
አንድ ሌላ እንግዲህ እንዳልኩህ ሚዲያ ከዚህ በፊት ያየውን ነገር አንዳንዶቹን ብቅ ያደርጋል። ህፃናቶች ወላጆች አስመዝግቡ ሲባሉን ሰማለን። እንዳጋጣሚ ሳይስመዘግቡ ቀርተው በተለያየ ምክንያት ሳይያገኝ ሳይጋጥማቸው ግዜ ሳይኖራቸው ወይ ሳይሰሙ ወይ ረስተው ሊሆን ይችላል። ልጆች ከመጡ በኋላ ግን ውድድሩን ሲያዩ በጣም ነው የሚያምራቸው መግባት። ይሄን ነገር እንዴት ነው የምትወጡት? እዛው የመጡ ልጆች ያዩትን ማድረግ ይፈልጋሉ። ሳይመዘገቡ እዛ መግባት ቢፈልጉ ሽልማት ማግኘት ቢፈልጉ አንዳንድ ጊዜ ለሁሉም ሽልማት ይሰጥ ምልበት ጊዜ አለኝ። ልጆችን አንዱን ካንዱ መለየት አይገባም የሚል እምነት አለኝ። ግን ቢሆንም ደግሞ ተወዳድሮ ደግሞ ጥሩ ውጤት ያመጣው መሸለም አለበት። እነዚህ ነገሮችስ እንዴት ነው የምትወጡት? ምክንያቱም ወላጅ 10 ወላጅ ቢመጣ እና 20 ልጅ ይዞ ቢመጣ ያንን ኮንትሮል ማድረግ በጣም ከባድ ነው። እና እንዴት ነው የምታረጉት? ለዚህ ተዘጋጅታችኋል ነው ወይስ የተመዘገቡት ብቻ ናቸው የሚሮጡት? የተመዘገቡት ብቻ ናቸው የሚጫወቱት ነው የምትሉት?
እኛ ምንለው አሁን በዛን ቀን ኮዲዮ የተመዘገቡ አሉ፣ ግን በዛን ቀን ቤተሰቦች ልጆቻቸውን ላለማስቀየም እኛም ደግሞ እነሱ ጋር እንዳን ከልጆቹ ጋር እንዳያጣሉን ቀደም አድርገው ቤተሰቦች ይዘዋቸው ይመጡና እዛው ከበር ላይ ሲገቡ ልጆቹ እንትና መመዝገቢያ ወረቀት አዘጋጅተናል።
ኦኬ።
በየእድሜያቸው እየመዘገብን የሚሳተፉበትን ቁጥር መለያ ቁጥር አለ። ልክ እንደ ሯጮች መለያ ቁጥር እንሰጣቸዋለን። ልክ ሲመዘገቡ ቁጥሩን እንሰጣቸዋለን። በዛ መሰረት ያው
በነፃ ነው የሚመዘገቡት አይደለም?
በነፃ
ነው የሚከፈል ነገር የለም።
አዎ በነፃ ነው የሚመዘገቡት። ግን ቁጥር እየሰጠናቸው ሲያሸንፉም በዛ ቁጥር ነው የምንለያቸውና እነሱም የውድድር አይነት መንፈስ እንዲሰማቸው ልጆቹ ውድድር መሆን ቢሸነፉ እንኳን አምነውን መቀበል ይኖራል ቁጥር ካለው ማለት ነውና ሌላው ሽልማት ከአንድ እስከ 3 ለሚወጡት የማደለያ ሽልማት አዘጋጅተናል። ለተሳታፊዎች በሙሉ ግን የተሳትፎ ሰርተፍኬት ለሁሉም አዘጋጅተናል ለልጆቹ ማለት ነው።
ኦኬ። ስፖንሰር ምናምን ስትሉን ሰማ ነበር። ስፖንሰርስ አገኛችሁ? ደጋፊዎች አገኛችሁ? በሐሳብም በሞራልም በተለይ ድርጅቶች ስማቸውን መጥቀስ የለባችሁም ግን ለጊዜው ማለት ነው በሬዲዮ ካልፈለገ ግን አገኛችሁ እንዳሰባችሁት?
እንዳሰብነው ባለልም ግን አግኝተናል። በጣም ደስ የሚሉ እንደው ያስደሰቱን ሁሉ አሉ። በእለቱ ላይ ሽልማት አዘጋጅተንላቸዋል። እነሱ የክብር እንትኖች ናቸው። ምክንያቱም ለካሄን ያክል ስሜት ያላቸው ሰዎችም አሉ በሚል እንትን ብለናል። እኛም ለሁሉም እዚህ ላሉ ሰዎች ማለት ድርጅት ላላቸው ስፖንሰር እንዲያደርጉ ደብዳቤ ለሁሉ ማለት ለቻል ነው ደብዳቤ ለማድረስ ሞክረናል። በደብዳቤያችን ጥሩ መልስ የሰጡንም አሉ፣ ምንም መልስም ያልሰጡን አሉ። ግን መልስ ለሰጡን እኛም በዛን ጊዜ ማስተዋቂያቸውን በባነር አድርገን ለማስተዋወቅ ዝግጅት አድርገናል። ምንድነው ሽልማትም ለነሱ ሰርተ ያው እንትናቸውንም አዘጋጅተናል ማለት ነው፣ መልስ ለመስጠት ማለት ነው፣ ደስታችንንም ለመግለጽ ለነሱ። በዛን ቀን እንዳይቀሩብን እንግዳችን እንዲሆኑ እንጋብዛለን። በዚህ አላጣ
ሳምሶን እነዚህ ምንድነው ጥሩ ምላሽ የሰጧቸውን ስፖንሰሮች እንዳይቀሩባችሁ ነው የምትለው? ሳምሶን ኢትዮጵያዊው ኢትዮጵያ ስፖርት ዝግጅት በሚልበት ጊዜ ምንድነው እንዲሰባሰብ የሚያደርገው? ምንድነው የዚህ የስፖርት እንትኑ አላማው ምንድነው? ኳስ ማልፋቱ ብቻ ነው? መሮጡ ብቻ ነው? ምንድነው እናንተ የምታዩት እዚህ መሰባሰቡ ላይ? ምክንያቱም አንዳንድ ግሩፕ መሰባሰቡን ይፈልጋል፣ ኢትዮጵያዊ ባንዲራ ተሰቅሎ ምናምን ተገናኝቶ። ምንድነው እናንተ አላማችሁ?
በጣም ደስ የሚል ጥያቄ ነው የጠየቀኝ በመሰረቱና እቺን እኔ እንዳውም በብዙ ጊዜ እቺ አንድ ቀን በቂ አይደለችም የሚል ሐሳብ አለኝ እና በዚህ የሀገር ብርዱ አለ
ፀሐዩም
አለና በዚህ በፀሐዩ አንድ ቀን ብቻ መሰባሰባችን ጥሩ አይደለም። ተሰብሰብ ብለን ኢትዮጵያዊነታችንን ባህላችንን አስተያስተዋወቀን ፍቅራችንን እንገልጽበት ጊዜ እንዲሆን ምኞት አለኝ። እንግዲህ ወደፊት
እሱ ነው የሚሆነው ነው የምትለው? ሳምሶን አንድ አስቸኳይ ስልክ መጥቶብናል። እሱን እንጨርስና ወደ አንተ እንመለሳለን።
ተጠብቃለሁ።
ሃሎ ሃሎ
ሃሎ
ጠና አስጥልኝ
አብሮ አስጥልን
ጌታዬ ማልበል በድንገት ነው የተጠራሁት ከሌላ ኢንተርቪውና አስቸኳይ ስልክ ተመጥቷል ስለተባልኩ ነው ጌታዬ አንዴ አጠራ አድርገው ራስዎን ያስተዋውቁልን
የትነቃቸው ከበደ እባላለሁ የሰማይ ፓርቲ ክፍላላፊ
የግንኙነት ክፍላላፊ ነዎት
የህግ
ጉዳይ ክፍላላፊአቶ ይድነቃቸው ነው ያሉኝ ባልሳሳት አቶ ይድነቃቸው ምን ሰማው ኢትዮጵያ ውስጥ አሁን በተለይ ግድያው እየተባባሰ ነው የናንተ የጎጃም ክፍለ ሀገር የደብረ ማርቆስ የፓርቲው ጻፊው ተገልሏል የሚል ዜና ሰምተናል በሚያሳዝን ሁኔታ እስቲ አጠራ አድርገው ስለሱ ቢያስረዱን ምንድነው የተበጠረው
አሁንት ነው ስለማገደሉኝ ያለው ነገር በመንግስት ታጣቂ ወይ ቅጥረኛ ገዳዮች አባላችንን ህይወቱን አጥተናል እንደዚህ ሲደርስበት የነበረው ተጽዕኖ ማጭና በተደጋጋሚ ሲገልጽልን ነበር ወደ ማዕከልም ሲያሳውቅ ነበር ያ እንዳለ ሆኖ ግን ያው ህይወቱ ሊያርፍ ይችላል ከዛም በኋላም እንግዲህ እኛም ይቅርብ ክትትል ለማድረግ ጥረት እናደርግ ነበር አንድም በሱም ነው በትላንትናው ዕለት የሰማይ ፓርቲ ከፍተኛ አመራሮች የምክር ቤት አባላት የልኡካን ቡድን ወደዛው ግድያው ተፈጸመበት ለቤተሰቦችንም እንደው ለማጣናት ይፈልጋን ቀጥሎ ምን ማድረግ አለብን እዛ አካባቢ የሚለውን ነገር ለማጥናት ነበር ወደዛ ስንሄድ የነበረው ሆኖም ግን ጓደኛን አንስተን ወደ አባይ ወንዝ አካባቢ ስንደርስ ወደ ልጅዩ ሱዳናው የታጣቂ ኃይሎች እኛንም ያገቱ ሞባይሎቻችንን ምናምን ወሰዱ በሰባታ ኮልሞስ ንሳት አካባቢ ጀምሮ ከምሽቱ ለስራድረስ ወደ ደጀና መልሰውን በድጋሚ ወና ፖሊስ ጣቢያ ውስጥ አቆይቶን ነበር ከሁለት ሰዓት በኋላ እኛን ለቀዋል ቢሆንም ግን ንብረቶቻችን የመኪና ሌሎች እቃዎቻችን አሁን በፖሊስ ጣቢያ ነው ያሉት እነሱ ለማስለቀቅ ያደረግነው ነገር ሁሉ የተሳካልን አይደለም ሯቸው ዘብተው እየጠፉ ነው እስካሁን ድረስ እዛ ሆነን እየተጠበቅንም ያለው ነገርና እየተሳካልን ነው
ለምንድን ነው ኢትዮጵያ ውስጥ ከአንድ ክፍለ ሀገር ወደ ሌላ ክፍለ ሀገር በመኪና መጓዝ አይቻልም ህግ አለ ወይስ ምንድነው የተያዛችሁበት ምክንያት ምንድነው
ወንበለም እነሱ ይዘጡት ያለው ምክንያት በጣም ተገቢም ያልሆነ ህጋዊነት የሌለው ነገር ነው የመጀመሪያው ነገር መኪናው ሙላላ ተፈታችሁም ነው የሚሉት ከኛ ጋራ ሆኖም ግን በደብዳቤ የተደገፈ ነገር አለ መኪናውን ታርጋ ቁጥሩ ሁሉ ፈጥተን ምን ቆይበት ሁሉ ነገር ተጽፎ አፈላጊን ሁሉ ትብብር እንዲያደርግ የሚል ደብዳቤ ጽፈናል። እሱን ደብዳቤ ሊቀበሉም አልፈለጉም። እንደውም ከያዙም በኋላም የሚጠይቁን የነበረው ሳሙኤል በምን ተገደለ ነው። ለምሳሌ እስር ቤት ውስጥ አስገብቶ ሲጠይቁን ከነበረው ነገር አንዱ እሱ ነው። ለምንድን ነው የምትሄዱት ነው። ሌላው ደግሞ እዛ በባህር ዳር እግር ኳስ ጨዋታ አለ። እሱ አካባቢ ላይ ሰማያዊ ፓርቲ ሰልፍ ጠርቷል የሚል ነገር ነው እያስወሩም ያሉትም እነሱ። እዛ ላይ አመፅና ሁከት ለማስነሳት ነው የሚሉት ምክንያታቸው። አው በግልጽ ምንቱን ባይብት የሚሉስ ነገር ግን እኛን እዛ እንደዛ ይዘው አግተውን በሚፈጥሹ ምን እንደሚያደርጉ ቆጣል ሌሎች መኪኖች ሌሎች መንገደኞች በዛ በኩል ያልፉ ነበር። ለዚህ ደግሞ እየተደገመብን ያለው ልክ ወደ አማራ ክልል እንዳንገባ ነው መልሶ ደግሞ በእነሱ አጠራር ወደ ኦሮሚያ በልዩ ዞን የምትጠራው ወደ እዚህኛው አምጥተውን ይሁሉ ያጉላሉን ያሉት። እንግዲህ ከአንድ ቦታ ወደ አንድ ቦታ የመዛወር መብት አላችሁ ይላል ህገ መንግስቱ። ይሄ ህገ መንግስት እንግዲህ ተግባራዊ ሊሆን አልቻለም። ለገ መንግስት የሚቆረቆሩ ሰዎች ናቸው እንግዲህ ራሳቸውን ይጣፍቱን ህገ መንግስትን ማያከብሩት።
አሁን ፓርቲው እንደዚህ አይነት ተጽኖ እየተደረገበት አባሎች እየተገደሉበት እንግዲህ የሰው ልጅ ህይወት ማጥፋት ሊፈጥረው የማይችለውን ህይወት የሚያጠፋ ኃይል ስልጣን ባለበት ሀገር እንዴት አርጎ ነው ትግሉን መቀጠል የሚችለው?
ሁሉ ከዚህ በላይ የሚሆነው ለካውንም እየገጠመንም ያለውን ነገር መስዋዕትነት እንደሚያስከፍልን እናውቃለን። እንደ ሰማይ ፓርቲ ይሄን ሁሉ ነገር እንግዲህ ያለፍን ነው የምንፈልገው ነው። አምባገነን አገዛዝ ወደ ዲሞክራሲ ወደሆነ ስርዓት እንዲሸጋገር ጥረት እያደረግን ያለ ነው። እስከምን ችሎም ድረስ ነው ጥረት ስንመንቀጥለው እየሆነም ያለውም ነገር ይሄ ነው። ይግምልል እንደምችል አላውቅም። እኛ ምን ችለውን ሁሉ ያደረግነው ነው። እስቲ ለህይወት መስዋዕትነቱ እየተከፈለ ነው። አባሎቻችን እየተከፈሉ ነው። እየታሰሩ ነው። እየተጓላን ነው። ምን ፈልጎ መልኩ መንቀሳቀስ አንችልም። ቢሆንም ግን ተጀመርነው ትግል ወደ ኋላ ምን ልበስ ነገር አንዳችም ነገር የለም። እንደዚህ አይነት ተጽኖችና ጫናዎች በበዙ ቁጥር የበለጠ ከዚህ ነገር እንዴት እንውጣ ይያልን እያሰብንበት የተሻለ ትግል ስትራቴጂዎችን በመንደፍ ትግሉን ከፍ ወዳለ ነገር ለመውሰድ ነው እኛ ጥረት እያደረግን ያለ።
አሁን የት ነው ያላችሁት?
አሁን በደላን ነው ያለነው። ይህን ስልክ በማናገር ሰዓት ላይ
ወዴት ለመሄድ ነው እየተዘጋጃችሁ ያላችሁት? መነቃነት ትችላላችሁ?
አወጣናል ኦሬዲ። አሁን ስልኮቻችንን መልሰውልናል። የካሜራ ላፕቶፕ የመጣንበት መኪናዎች እነሱና ወረቀት ይዘው ዶክመንቶች አሉ። እነሱ ናቸው ሰርቪስ ያለ ያው ፖሊስ ጣቢያ ተይዞ ያለው። እኛ ግን 14 ሜል ቆምብደን ስልኮቻችንን መልሰውልናል። እዛው አካባቢ ያለ እዛው ቆመን ነው እንግዲህ ሰዎቹን መንገድ ትራንስፖርት ይጣሉናል። አንዴ የሆነ አላፊ ይጣሉናል። በቃ እንዲያቁሏሉ ነው ያሉት። ንብረቶቻችንን በምን መንቀሳቀስ እንችላለን? ይዘን የመጣነው ከአዲስ አበባ መኪና ተይዞብናል። ያው እሱን ነው እንግዲህ ለመኪናውን ለማስፈታት። ከዛም በኋላ ደግሞ መኪናው ወጃችን ሲገባ ደግሞ ምን እናርገኝ ነው ነገር ከተነን ማለት ምን ይችላል? አይ የተብሏላ ነው ረጂ እንዳሰሩ ነው ምን ቆጥሮ ወዴትም እንቀሳቀስ ማልቻለም ነው ዘውን ያለነው። ምናልባት ከእስር ቤት ከፖሊስ ጣቢያው ግቢ ውጪ ይመናል።
ኦ ማን ማን አለ? ለምሳሌ ከአመራሩ ናችሁ ወደዛ ሄዳችሁት አይደለም? ማን
የተወሰኑት አሁን ያለው በሙሉ ከኢንጂነሪንግ ልቃል ጀምሮ አቶ ወረታ ዋሴም አሉ፣ ሌሎችም የምክር ቤት አባላትም አሉ፣ እንዲኖር አባላትም አሉ። የወደ ላይኛው ቢሮ የተወሰኑት ሄደዋል። የመንግስት ትራንስፖርት ባለስልጣን የተባለውን የወረዳውን ለማናገር የተወሰኑት ደግሞ ለፖሊስ ጣቢያ ውስጥ ገብቷል። ልቃል ጨምሮ እንዲያናግራቸው ውስጥ ያለውን ቢሮ ውስጥ ነው።
መግለጫችሁን አንብበናል። እዚህ ስዊድን የዋናውን የፓርቲውን ማለት ነው እዚህ ስዊድን ያለውም የድጋፍ ኮሚቴ መግለጫ አውጥቷል። በመግለጫው ላይ የሚለው ምንድን ነው? ስዊድን ያለው የድጋፍ ኮሚቴያችሁ እኛ ስዊድን ያለን የሰማያዊ ፓርቲ የድጋፍ ኮሚቴዎች የሰማያዊ ፓርቲ ኢትዮጵያ ውስጥ የሚያደርገውን ትግል ያለማወላወል እንደግፋለን ይላል። ቀጥሎ ደግሞ በመቀጠልም በስዊድንና በዓለም አቀፍ ደረጃ የስልጣን ላይ ያለውን ኃይል የሚሰራውን በደል ከማጋለጥም አልፈን የሰማያዊ ፓርቲ የሚደርስበትን በደል እንዲሁም የሰማያዊ ፓርቲን ዓላማና ፍላጎት በሰፊው ለማስረዳት እንሞክራለን ይላል። ይሰማዎታል?
አሁን ይሰማኛል።
ኦኬ። እዚህ ያለው የድጋፍ ማህበራችሁ መግለጫ አውጥቷል። በመግለጫው ላይ እንዳየነው ከሆነ የሰማይ ፓርቲን ኢትዮጵያ ውስጥ የሚሰራውን ያለምንም ማወላወል እንደግፋለን። ኢትዮጵያ ውስጥ መንግስት በሰማይ ፓርቲና በኢትዮጵያ ላይ የሚሰራውን በደል እናጋልጣለን፣ ለዓለም ህብረተሰብ የሰማይ ፓርቲንም ዓላማ እናስረዳለን ይላል። እናንተስ እዛ ኢትዮጵያ ላለው የዲፕሎማቲክ ቡድን ተክላላ ያለውን ሁኔታ ታስረዳላችሁ ወይ?
በቻናልከም እያስረዳን ነው ያለው። አንድ ቀንም ወደኋላ ብለን የምናቀው ነገር የለም። እያንዳንዱ በአገዛዝ ስርዓት የሚደርሱ ተጽዕኖዎች፣ በደሎች በሙሉ በቻን ነው አቀም ቅርብ ለሆኑ ይህን ነገር እያስረዳን ነው። ከምንም በላይ ደግሞ የዚህ ችግሩ ባለቤት ለሆነው ኢትዮጵያ ይሄ በበቂ መልኩ መረጃው እንዲደርስ በአባሎቻችንም ሆነ በሚዲያዎች በተለያዩ መልኩ እየጣርን ነው ያለ ነው። ይሄ ነገሩ በተዳረሰና ይሄ ነገር ህዝቡ ደግሞ በትክክል የሚደርስበትን በደል እንጂ ዳር እስከ ዳር ያውቀው ደግሞ በአገዛዙ ላይ የራሱን የሆነ አሁንታዊ የሆነ ተጽዕኖ ለማሳደር ስለሚጠቀም የምንችለውን ሁሉ ጥረት እያደረግን ነው። በተለይ በዚህ ጉዳይ ላይ ነፃ ሚዲያ ናቸው ብለን የምናስባቸው በሀገር ውስጥ የተወሰኑ አሉ። በውጭም ደግሞ ያላችሁ በሙሉ የሚደረገው ጥረት እዚህ እያገዛችን ያላችሁት እንግዲህ እኛ ስግዱን የምንችለውን ነገር እያስፈትንን ያለ ነው። ሚዲያ ደግሞ ጉልበት ነው። የሚፈጠሩትን ነገሮች የሚዳረስ የማድረግ ኃላፊነት አለበት። ይህን ኃላፊነታቸው እንደሚወጡ በሀገር ውስጥም በውጭም ያሉ አገር ወዳድ ኢትዮጵያኖች አሉ። የሚያደርጉትን ሚካሁን የስዊድን የኛ ደጋፊዎችም ሌሎችም አንተ የነገርተኝ የሚሰጡት መግለጫዎችም ሆነ ሌሎች ነገሮች የበለጠ ደግሞ ይሄኛ ትግላችንን እንድናበረታም ጭምር የሚያደርግልን ነገር ነው እና በዚህም አጋጣሚ እዛ ላሉ ደጋፊዎቻችን እያደረጉት ላለው ማስተዋጽኦ ምስጋና ለመግለጽ እወዳለሁ። ምንም ትግሉ የጋራችን እንዲሆን
በነገራችን ላይ ካነሳኸው አይቀር ወይንም ካነሳ ነው አይቀር ኢትዮጵያ ውስጥ ያሉት የነጻ ሚዲያዎች ምን ያህል ነጻ ናቸው? ለምሳሌ አሁን ሰሞኑን የተደረገውን የእናንተን ማህበር አባል ግድያ አንስተው ጽፈዋል፣ ተናግረዋል። የሌሎቹንም የሚገደሉትን በዜናቸው ያወጣሉ፣ ይጽፋሉ፣ ይናገራሉ።
መሰረቱ ይሄን አነጻ ሚዲያ የምንለውም የለም። ያሉት ጋዜጠኞቹ ግማሾቹ ተፈቷል፣ ግማሾቹ በስር ላይ ነው ያሉት። ቀሩ ብለንም እንቆጥራቸው አንድ ሁለት ጋዜጦች ምናምን ነው ያሉት። አሁን እነሱ ተራ ተባ ያሉ ባሉበት ተጽዕኖ ስር ሆነው ለመግለጽ የሚያደርጉት ጥረት አለ እንጂ የዚህናል በጣም ነጻ ሆኖ ሐሳቦች እንዲዳሩ ያደረጉ ነው ለማለት ፈልጌም አይደለም። ሆኖም ግን የተቻላቸውን ጥረት የሚያደርጉ አሉ። በእነሱ አድርስ ለማድረግ እንሞክራለን እንጂ የዚህናል ነጻም ጋዜጠኛም ሆነ ራሱ የጋዜጣ ተቋም የለም። ቅድም እንደነገርኩ ነው ታስሯል ወይ ተፈቷል።
ሰማው መንግስት ባሁኑ ጊዜ ግድያውን አጧጡፎታል። የናንተ አባል ተገደለ፣ የናንተ አባሎች ታሰሩ፣ የሌሎችም ያረና አባል ተገለዋል፣ የደቡቦቹም ተገለዋል። እንዴት ነው ነገሩ? ለምንድን ነው አሁን እንደዚህም ግድያውን ስልጣን ላይ ያለው ኃይል 24 አመት ተቀምጦ ስልጣን ላይ ከቆየ በኋላ እንደ አዲስ ግድያውን አዲስ እንደመጣ ኃይል ግድያውን ለምንድን ነው ያጧጧፈው? ምንድነው መፍትሄው? ምንድነው ምክንያቱስ?
እኛ በኩል ያለው እኔ እንደግሌም ጀመር ነው መመለሰለ አሁን እየተደረጋለው የትግል ሂደት በጣም ከፍተኛ መሆኑና መንግስትን ማነቃነቅ ተጽዕኖ ውስጥ እየከተተ መሆኑን ነው። እነሱ ደግሞ ከ24 አመት ሙሉ አንተ እንዳልከው አደረሱት በደል መነሻ በማድረግ በቃ በስልጣን ጥማቸውም ተደምሮ ካሉበት ፍርሃት ሆኖ የሚፈጽሟቸው ነገሮች ናቸው እነዚህ። በተቃራኒ ደግሞ የተቃዋሚ ኃይሎች የዲሞክራሲ ኃይሎች ደግሞ እያካሄዱት ያለው ትግል በጣም ከፍ ያለ ደረጃ መድረሱንም ጭምር ነው ይህንን የሚያመላክተው። በዛው ልክ ደግሞ እየገደሉንም ቢሆን ደግሞ እኛም ደግሞ ነፃነታችንን የምናረጋግጥበት ቀን ደግሞ መካረቡን ጭምር ነው ለእኔ የሚያመላክተኝ ብዬ የማስበው።
ይሄ ትግላችሁ ብዙ ብዙ መስዋዕትነት እያስከፈላችሁ ነው እንደምንሰማውና እንደምናየው። ይሄንን ነገር ድጋሚ መጠየቄ ሊሆን ይችላል፣ ምን ያህል ሞራላችሁን ይነካል፣ ምን ያህል የድርጅቱን ትግል ይጎትተዋል ብላችሁ ታስባላችሁ ነው ወይስ የበለጠ ያጠናክራችኋል?
ቅድም ብያለሁ፣ ይሄ ነገር በእኛና በእኔና በአባሎቻችን በቅርብ ለስላለ ነው እንድገልጽ እንደምችለው የሌላው ሌላው ጋር ስለሆነ ማለት ነው። በእኛ በኩል እየሰማን ግን ያለው ነገር እንደዚህ እያደር የሚያደርሱት ተጽዕኖ ትናንትና ሲያስሩን፣ ሲደበድቡን፣ ሲያንገላቱን ነበረ። ዛሬ ደግሞ ለመግደል ከፍ አድርጎታል። በእርግጥ ያው ከመጡ ጀምሮ ነው መግደሉን የጀመሩበት። ዛሬም አደ 24 ሙሉ ሲገድል ነው። ግን እንዲህ የሚያደርጉት ነገር የበለጠ ህግ የበለጠ ቁጭቱት የበለጠ ከዚህ ነገር የምንወጣበት ነገር ምንድን የሚለውን ነገር እያሳሰብን ነው ያለው እንጂ ወደኋላ የምንልበት ነገር ለሰከንድም አስበንበትም አናውቅም።
አንድ አጭር ጥያቄ፣ አጭር መልስ የሚያስፈልገው ጥያቄ ልጠይቆት። የታሰሩ አባሎቻችሁ እንዳሉ እናውቃለን። ስለ እነሱስ የምታውቁት ነገር አለ? ምን ላይ ደርሰዋል?
እነሱ ያው አለው እንግዲህ ነፃ ፍርድ ቤት ነው ብለንም ለመገመትም ብንቸገርም ያው በፍርድ ሂደት ላይ ያሉ ልጆች አሉ። እነሱንም አስመልክቶ በግልም በጠበቃም ያለውን ነገር ለመከታተል እየጣርን ነው ያለ ነው። አብዛኞቹ በቀጠሮ ሂደቶች ላይ ነው ያሉት። ብዙዎቹ ረጃጅም አጫጭር ቀጠሮ እየተሰጠ በቀጠሮ ላይ ነው ያለው። እስካሁን የተወሰነባቸው ነገርም የለም። ሆኖም ግን ያው በእስር ቤት ነው እየተሰቃዩ የሚገኙት እና መረጃውንም ደግሞ እንከታተላለን። የደረስንበትንም ነገር ደግሞ ለማሳወቅ እየጣርን ነው ያለ ነው። እነሱንም አስመልክቶ መግለጫዎችን፣ ሌሎች ነገር እያደረግን ነው ያለ ነው።
በተለይ ኢትዮጵያ ውስጥ እንደዚህ አይነት ግድያ፣ በደል፣ እስራት፣ ጭፍጨፋ፣ ማሳለል በሚካሄድበት ሀገር ይህን ነገር የሚፈጽሙትን ሰዎች እየተከታተሉ ስማቸውን ለዓለም ሕዝብ ማሳወቅ፣ በሪኮርድ እንዲያዝ ማድረግ፣ ለምሳሌ አንድ ጥሩ እንትን የሰማ ነው የደቡቡ ፕሮፌሰር በየነ ጴጥሮስ ኢንተርቪው አድርገናቸው ገዳዮቹን ፖሊሶች ስም ተናግረዋል። ለታሪክ ይቀመጣል ማለት ነው። ዛሬ ባይሆን የዛሬ ዓመት ባይሆን የዛሬ 50 ዓመት የመድረኩ ተወካይ የዛሬ 50 ዓመት እነዚህ ገዳዮች በታሪክ ሊጠየቁ ይችላሉ። ናዚስቶች እስካሁን 99 ዓመት የሞላው የናዚስት ገዳይ እስካሁን ፍርድ ቤት የሚቀርቡ አሉ። እንደዚህ ለማድረግ የእናንተስ ድርጅት ገዳዮችን፣ ደብዳቤዎችን በትክክል ካረጋገጠ በኋላ ለህዝብ ለማውጣት የሚያደርገው ሙከራ የለም?
ሙከራም አይደለም፣ ስራን ጭምራለ። ይህንንም የሚመለከት ራሱ በስራ አስፈጻሚ ያለ ዘርፍ አለ። የአባላት ደህንነትና መረጃ የሚላል ከ11 ስራ አስፈጻሚ ዘርፎች ውስጥ ማለት ነው። ዋናው ስራ ይሄ ነው። ይህ የሚሰራው ስራ ደግሞ በዚህ ሰዓትና በዚህ ሁኔታ ላይ እንዲህ ነው እንዲህ ነው ብዬ ትክክል ማውራትን ባይጠበቅብኝም የምትለውን ብቻ ሳይሆን ከምትለውን በላይ የስራ ኃላፊነት ያለበት ክፍል አለ። ያም ክፍልም ደግሞ እንደ አንድ ስራ አስፈጻሚ ምንም ጭምር ማቆ ነገር ቢሆን ስራውን በአግባቡ እየተወጣ ነው ያለው።
ሻ ለአድማጮቹ በዚህ ሬዲዮ አካባቢ በአሜሪካም በአውሮፓም በአውስትራሊያም ለሚያዳምጡት ኢትዮጵያውያኖች የሚያስተላልፉት መልእክት ካለ ጌታዬ?
አሁን ብዙም ነው ነገር የለም። ሌላውም ያው ብዙ የጓጓቶች ባገር ውስጥ የሚያድገው ጫሉ ሲል የሚችሉት ነገር ነው እንዴ እንደምችለው ያው ተመሳሳይ ፍላጎት ስላለንም ጭምር በውጭ ሀገር ያለው ሀገር ወዳድ ኢትዮጵያኖች የምታደርጉት ይህ አይነቱ በጎ አስተዋጽኦ ሁሌም እኛ እዚህ እንከታተለዋለን እናደንቃለንም ጭምር። አሁንም ቢሆን ይህንን ነገር የበለጠው ነው አጠናክረውበት እንዲቀጥሉ ለስካሁን ላደረጉት ወደፊትም ለማድረግም ላሰቡትም ነገር በሰማያዊ ፓርቲ ስም እንዲሁም በግሌም አመሰግናለሁ። ወደፊትም እንግዲህ እገዛችሁና ድጋፋችሁ አይለየን ነው የምንለው። እኛ ደግሞ በሀገር ውስጥ ያለን ደግሞ የሚገፋንን ማድረግ የምንችለውን ሁሉ ከማድረግም ወደ ኋላ ምንጭምር
እኛም እናመሰግናለን። መልካም እድል እንመኝላችኋለን። ጤና ያስጥልን።
አብሮ ይስጥልን። ሰላም ቆዩ።
አልማጮቻችን አቋርጠነው የነበረውን ከኢትዮጵያ ስፖርት ፌዴሬሽን አይደል ትክክል ነኝ ውይይት ከፕሮግራማችን መጨረሻ ድረስ እንቀጥላለን። ጀምሬልህ ነበር ምንድነው ኢትዮጵያዊውን ኢትዮጵያ የሚለውን ስም ሲሰማ ስፖርት የሚለውን ስም ሲሰማ በተለይ ባንድራው ተውሎብሎ ሲያይ እንዲሰባሰብ የሚያደርገው ምንድነው?
እሄ እንግዲህ የታወቀ ነው ኢትዮጵያዊነት ራሱ ስሙ ራሱ ሲጠራ ራሱ ክብር አለውና ፍቅር አለው። ኢትዮጵያዊነት መተሳሰባችን አገራችን ስንኖርበት የነበረው የመተሳሰብ አብሮ የጎረቤት የቤተሰባዊነት ስሜት እዚህም ውጭ ወተን አብረን እንድናሳልፈው ነው። ሌላ ስፖርቱ ሩጫው ምኑ በቃ ታሪካችን ነው። እንደ ታሪክ እንደ አንድ ታሪክ ነው። እኔ
መሮጥ ነው ስራችን ማለት ነው።
እንደ ታሪካችን በቃ ታሪካችን ህይወታችን ባህላችን አንድ ላይ አብሮ የሚካተት ነገር ስለሆነ በዚህ ባለንበት ሀገር ደግሞ መሰባሰባችን ደግሞ አስፈልጊና ወሳኝ ነው ብለን ስለምናምን ይሄ ጥያቄ ነው።
ምናልባት ታስቡ ይሆን ከዛሬዎቹ የአምስት የአስር የስድስት ሰባት አመት ልጆች መካከል አዲስ አበበ ቢቂላ አዲስ ጌጤዋ ጌጤ ምን ያስር ሲራጦቹ ደራርቱት ሁሉ የተለያዩ መሰረት ደፋር እነዛ ህታማቶቹ ይቀር ይወጣሉ ብላችሁ ትገምታላችሁ? ይወጡ ይችላሉ የሚመስላችሁ?
እንዴ በደንብ አሁን እዚህ ከኛ ውስጥም የስፖርት የሩጫ አሰልጣኛ እዚህ አለ።
ኦሆ አላችሁ አሰልጣኝ?
አለ አሰልጣኝና
አቶ ድሪስ
ያሰለጥናል።
ኦኬ ራሱ ይሮጥ ነበር?
ራሱ ይሮጣል። በስፖርቱም ኢትዮጵያውያኖች እንዳውም እሱ የሚሰራበት ቦታ ድረስ የሚያሰለጥንበት ይምጡና ላሰልጥናቸው። ለምሳሌ እኔ ልጅ አሁን እሱ ጋር እየሄደ ይሮጣል እና ለኔም አንድ ተስፋ ነው።
አዎ ለፊት አንድ ሌላ ሯጭ ይኖራል ማለት ነው። ምንድነው የምትጠብቁት? አሁን እናንተ ዝግጅት ምንድነው የሚጠብቁ ከኢትዮጵያውኑ? አርብ ነው የሚጀምረው እንደሰማሁት። አርብ ስንት ሰዓት ላይ ነው የሚጀምረው?
አርብ ከ13 ሰዓት ጀምሮ።
አርብ ከ13 ሰዓት ጀምሮ ቅዳሜ
ሙሉ ቀን ከ9 ሰዓት ጀምሮ ማለት።
ደስ የሚለኝ እኔ ኢትዮጵያውኖቹ በተለይ ህፃናቶቹ ያገር ልብስ ለብሰው ሲመጡ አያቸዋለሁ። ብዙ ጊዜ የተለያየ ይሄ ምንድነው አዝራር ቆልፍ ያለው ልብስ ይሄ ሰማያዊ ምናምን ለብሰው ሲመጡ አያቸዋለሁ ወንዶቹም ሴቶቹም። እና በጣም ነው ደስ የሚለው በዛ አካባቢ ወጣቱም መሐከለኛ እድሜ ያለው ማሮጌቱም ሽማግሌውም ሁሉም በተለያየ የባህል ልብስ ለብሶ ንጎስ ነው የሚለው ስዊድን ንጎስ ያደር። ምንድነው የምትጠብቁት? ምን አይነት ዝግጅት ነው ይሆናል ብላችሁ የምትጠብቁት?
እኔ እንደው እንደ ሀገራችን ጥምቀት በዓል እንዴት ነው የሚከበረው?
ኦኬ
ሆ ብሎ ሰው እንዲመጣ ነው የምንጠብቀው።
ሆ ብዬ መጣ ሆ ብዬ ዝግጅትም አላችሁ ከስፖርት ዝግጅቱ በኋላ?
ትክክል ትክክል።
በነገራችን ላይ ስፖርት ዝግጅቱ ነው የሚደረገው?
ስፖርት ዝግጅቱ ሃሉንዳ አይፒ
ሁልጊዜ በየጊዜው በየአመቱ የሚደረግበት?
ትክክል። ሃሉንዳ ብሩና አይፒ
ያለፈው አመት ተደርጎ ነበር?
ትክክል ተደርጓል።
ኦኬ አሁን ከበለጠ ነው ማድረግ ነው የምትሞክሩት?
አዎ ከባለፈው አመት ተጠፍ ነው።
ኦኬ ከዛ በኋላ ዝግጅት አላችሁ? የምሽት ነው?
ትክክል የምሽት የሙዚቃ ዝግጅት አለን።
የት ነው እሱ?
እሱ በቴንስታ ነው ያዘጋጀነው። እንግዲህ ምናልባት እንትኑ አድራሻ ባገኑን ሄክስትራ ኦክታ የሚባለው
ሄክስትራ
ኦክታ ኦክታ 13
ኦኬ ሄክስትራ ኦክቴ 13 ቴንስታ
ቴንስታ ነው
ኦኬ ሄክስትራ ኦክቴ 13 ቴንስታ ምንድነው እስከን ሰዓት የሚቆይ ነው ምን አይነት ዝግጅት ነው የዘፈን ነው የዳንስ ነው ውድድር ነው የቆንጅና መልክ ምናምን ነው ምንድነው
ትክክል እንግዲህ ያው እንዳልኩት አካባቢያችን ላይ ያሉትን አርቲስቶች መጠቀም አለብን
ማሳደግ ነው
መጠቀም አለብን ማለት እነሱ በኔ እምነት ብቃትም አላቸው ያካባቢውንም ሰው ማስደሰት የሚችሉ ሰዎች ናቸውና በዚህ ስፖርት በዓል ሰው ባዶን ወደ ቤቱ አይሄድም ተዝናንቶ ጨፍሮ እንደሄድ ነው
ይሄ ዘፈን በኪሱ ቆጥሮ እንደሄድ ነው የምትፈልጉት
ተዝናንቶ ጨፍሮ እንደሄድ ነው
መዝናናትን ይዞ እንዲገባ ነው ወደ ቤቱ
እና ዲጄም አለ ዲጄ ዳሎን የሚባል
አዎ አቀዋለሁ
እሱ በጣም
በጣም ጎበዝ ልጅ ነው
ሌላ ተጫዋቾችም እነዚህ ሙዚቀኞቹ ከኖርዌይ ድረስ የመጡ ናቸው እዚህ ስካንዲኔቪያ የሚኖሩ የሙዚቃ ሙሲ መሳሪያ ተጫዋች ዘፋኝም አርቲስት ይመኑ የሚባል ምርጥ ዘፋኝ ነው እዚህም ያለ አርቲስት ተስፉ በርታ
አሃ ብዙ ዘፋኞች አሏችሁ ካንድም ሁለት ማለት ነው
ካንድም ለሶስት ዘፋኞች አሉ ሙዚቃ ተጫዋቾችም እንደዛው
ኮንቹሎ
ኦኬ ተጫዋች አለ ኪቦርድ ተጫዋች አለ ምርጥ ሳክስፎን ተጫዋች አለና በጣም
ይሄንን ሁሉ የምታረጉት መጨረሻ ላይ ደግሞ አውሮፓ ትሄዳላችሁ የሚል ወሬ ሰምቻለሁ
ትክክል በ15 አውሮፓ እንደሚዘጋጀው ወደዛ እንሄዳለን
ዝግጅታችሁ ምን ይመስላል አሁን እሱ
እሱ እንግዲህ የተዘጋጀንበት ነው ቅድሚያ ግን አሁን
ለዚህ ላይ ነው ያተኮራችሁት
ግን የዛንም መዝገባ ጀምረን ተጫዋቾችን እየመዘገብን የሚሄዱ ሰዎችንም በመዝገብ ላይ ነን
ስንት ቡድን አለ አሁን እዚህ ሀገር ግጥሚያ የሚደረገው የሴቶች ስትል ገርሞኛል የሴቶች እግር ኳስ ቡድን አለ ብለኛል
ስፔሻሊ የሴቶች የሚለው እዛ ላይ መተው የሚጫወቱ ልጆች እንትን ብለናል ጠርተናልና ይመጡና እዛው ቡድን ሰርተንላቸው ነው የሚጫወቱት
ጥሩ እሱንም እግር ኳስ ውድድሩ ስንት ቡድኖች አሉ አሁን የሚጫወቱ ስበርስ
እንግዲህ እኛ በመዘገብናቸው ወደ 7 የሚሆኑ ቡድኖች አሉ
ወይ 7 ቡድን ተወዳድሮ ነው አንዱ አሸናፊ የሚሆነው
አንዱ አሸናፊ ሌላ ከዚህ ላይ እኔ እንግዲህ እዚህ ከዚህ በኋላ የአፍሪካ ስፖርት ፌስቲቫል አለ
እና ስዊድን
ውስጥና ከዚህ ውስጥ ተጫዋቾቹ ለሁለት ቡድን ሰጠን ብለው እነሱም ጥያቄ አቀርቧል ከዚህ ላይ የሚያሸንፉት ሁለት ቡድኖች ራሱ
ለአፍሪካው ይሄ ይቀርባሉ
ለአፍሪካው እንዲቀርቡ
ኢትዮጵያን ወክለው
እንልካቸዋለን
ኢትዮጵያን ወክለው
ትክክል
ዋው በመጨረሻ የምታስተላልፈው መልእክት ካለ አጠራ አድርገህ ለህዝብ
እኔም ማስተላልፈው እንግዲህ ይሄ ቀን ትልቅ ቀን ነው ማምለጥ የለበትም መገናኛችን አብረን ኢትዮጵያዊነትን ባህላችንን ፍቅራችንን እናስተሳስርበት ቀን ነውና እየተዝናናን እንግዲህ የቀኑም ዝግጅት ምግብ አለው መጠጥ አለው ጨዋታ አለው ጭፈራ አለው የማታውም እንደዛው ሞቅ ያለ ሙዚቃ ዝግጅት ስላለው እንዳትቀሩ እንድትገኙ ነው ለሁሉም
ባንድራው የሚሰቀለው ስንት ሰዓት ላይ
እንግዲህ ባንድራ ያሰብነው መክፈቻው ላይ ነው
መክፈቻው ስንት ሰዓት ላይ
13 ሰዓት ላይ
14 ማለት ነው
ከ13 እስከ 14 የዚህን ስራ ነው መንሰራው ማለት ነው
እንግዲህ መልካም እድል እንዲሆንላችሁ እንመኛለን ብዙ ኢትዮጵያዊ እንደመጣ ባለሙሉ ተስፋለን ኢትዮጵያ ድምጽ ሬዲዮ ዝግጅታችሁ የተሳካ እንዲሆን እየተመኘላችሁ እዚህ ድረስ መተመግለጫ ስለተን እናመሰግናለን
እኛም በተሰጠን እድል መሰረት በጣም ደስተኞች ነን ወደፊት ምንገልጸው ነው የኢትዮጵያ ድምጽ ሬዲዮን ከዚህም በላይ ትልቅ ነገር አድርጎልናል ያው የስፖንሰር ደረጃውንም ጠብቆ ነው ያደረገውና እሱንም ወደፊት ከዚህ በኋላ እናስተዋውቃለን እናመሰግናለን
እናመሰግናለን እንግዶቹ እንግዲህ ስፖርት ነገር ከተነሳ ቅድም በዜና ያልተገለጸ ዜና አለ የኢትዮጵያ ብሔራዊ ቡድን ባሳለፍነው ሳምንት እሁድ በ2017 ጋቦን ለምታዘጋጀው የአፍሪካ ዋንጫ መጣሪያ በባህር ዳር እንግዲህ ግዙፍ ስታዲየም ይባላል አሁን ባለው ሁኔታ ጋባማን ነው ለሴቶ መስተናግዶ 2-1 አሸንፏል ለኢትዮጵያ ብሔራዊ ቡድን ለግብጽ አልአህሊ የሚጫወተው ሳላዲን ሳይድና ጋቶች ፓኖም በ68ኛና በ78ኛ ደቂቃ ጎሉን አስቆጥረዋል የባህር ዳር ግዙፍ ስታዲየም ለመጀመሪያ ጊዜ ጨዋታው ኢንተርናሽናል ጨዋታ ሲያስተናግድ ለመጀመሪያ ጊዜ ሲሆን በኦፊሻል ተጫዋች የማያዛቅሙ 61000 ሲሆን በእለቱ ግን 101000 ተመልካች መግባቱን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አስተውቀዋል በሌላ እግር ኳስ ጨዋታ ዛሬም በተመሳሳይ በባህር ዳር የኢትዮጵያ ብሔራዊ ቡድን በቻን በሚባለው የአፍሪካ ዋንጫም ውድድር ማለት ነው ፕሮፌሽናል ተጫዋቾችን በማያካትተው ውድድር ማጣሪያ ከኬንያ ብሔራዊ ቡድናቸው ጋር ዛሬ በባህር ዳር ከቀኑ 16 ሰዓት ጀምሮ ይጫወታል
መልካም እድል እንመኛለን ለኢትዮጵያ ብሔራዊ ቡድን። ፕሮግራማችንን ከማጠናቀቃችን በፊት ቀደም በተባለው መሰረት ከዚህ ቀደም ምንድነው የጂምናዚየም ትምህርት አጠናቀው ስቱደንት የወሰዱ አንድ ሰው ደውለው አቢጌል ዮሐንስ የተባለ ተማሪያቸው ልጃቸው መመረቁን ተናግረዋል። እናቱ ታየቻ ሰፋና አክስቱ ነጻነት አሰፋ እንኳን ደስ ያላችሁ እንላለን። በተረፈ አድማጮቻችን የዛሬ ፕሮግራማችን በተከታተላችሁት መልኩ ተጠናቋል። እስከ ሳምንት መልካም ሳምንት ይያልን ሁላችንም እንሰናበታችኋለን። መልካም ሳምንት።
ለቱን ሳይቀኑን ሳይከላይ እስከብረመርም ሰማይ ከሰማይ አይንም አይዘጋ ከተው መንቸቀልፈሳኒ በሰኔ አንቀልፌ ለዋይኔ ሰኔ ላይ ሲያስገመኛ ገሪ ሰማኔ እንግዲህ ሞፈሬ ነቀበሎች ላዝመድ በማለዳ ተነስቼ ሌቱን ሳይቀኑን ሳይከላይ እስከጉረመርም ሰማይ ከሰማይ ከላይ እስከ ጉረመርም